የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱኮል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንድነት ወይስ ሞት? ኢትዮጵያ ሀገራችን ከውጭ ወራሪ ኃይል ጋር ጦርነት በገጠመችባቸው ጊዜያት ሁሉ ከየትኛውም ጎሳ ለጠላት ያደሩ ሰዎች እንደነበሩ ከታሪክ እንረዳለን። ያም ሆኖ ተበታትኖ በየትናንሽ ባህላዊ የሰፈር አስተዳደሮች ተዳደረ የነበረውን ህዝብ በማሰባሰብ የተጠናከረች ኢትዮጵያ እውን እንድትሆን የታገለው የአንድነት ኃይል አሸንፎ ዛሬ እንዲህ እናፍርሳት አይናደሳት የለም አፍርሰን እንስራት የምንላት ሀገር ለኛ ማስረከብ ተቻለ። ይህች ሀገር እንዲህ በቀላሉ እዚህ ድረስች አይደለች። የኢትዮጵያ አንድነትን ለማስጠበቅ እነ አሊ፣ እነ ጎበና፣ እነ ባልቻ፣ እነ ሀብተ ጊዮርጊስ ሌላም ስማቸው ተጠቅሶ የማያልቁ እልፍ ሀገር ወዳድ ወገን አፍቃሪ የሀገር ዘውዶች ደምና አጥንት ሊከፍሉባት ሲነሱ መሰረታዊ ህልማቸው የነበረው ትርጉመ ብዙ የሆነችውን ሀገር በነጻነት ለኛ ለማውረስ እንጂ በውስጣቸው ለእከሌ ብሔር የሚል ማስረጃ በታሪክ ማህደር ውስጥ ሰፍሮ አልተገኘም። በእነሱ መስዋዕትነትም ሁሉቆ መሳፍርት የሌለው የሀገር ባንዳና የውጭ ወራሪ ኃይል ፍላጎታቸውን ከዳር ሳይደርሱ በሚኞት ብቻ ቀርተዋል። ሆኖም እንዳለመታደል ሆነና በብዙ ዋጋ ተገንብታ አንድነቷ ተጠብቆ የኖረች ሀገርን በእኔ ከሞትኩ ሰርዶ አይብቀል አባዜ የዘርግንዱ አምባገነንነትና ዘረኝነት የሆነው የህወሓት መራሹ መንግስት ላለፉት 25 ዓመታት ከአድዋ እስከ ካራማራ ከባድሜ እስከ መቅደላ በደም የተገነቡ ሀገራዊ አንድነት ስሜቶቻችንን በማጥፋት ዘርን መሰረት ያደረገ ፖለቲካ በማራመድ አንዱን ከአንዱ በማሳነስ ባልነበረበትና ባልሰራው ጥፋት ተጠያቂ ለማድረግ በፈጠራ ላይ የተመሰረቱ የታሪክ ማስረጃዎችን በየመጽሐፉ በመበወስ ሀገር ተረካቢ ትውልዶች የተሳሳተ የታሪክ አስተምሮት እንዲኖራቸው ሲያደርግ ቆይቷል። እርስ በርስ ተዋዶና ተከባብሮ ይኖረን ህዝብ በመከፋፈል ለዘመናት አንድነቷን ጠብቃ ይኖረችን ሀገር ሀገራዊ ፋይዳን ሳይሆን ብሔር ተኮር የሆነ ፖለቲካ በማራመድ የዘመናት አልገዛም ባይነቷን ሸርሽሮ ሀገራችንን በብሔር ቀኝ ግዛት ስር አድርጓት ቆይቷል። ለዚህም አጥፊ ስራው ያመቸው ዘንድም በከፍተኛ ትምህርት ተቋማት ውስጥ የታሪክ ትምህርት አስተምሮት ቅርንጫፎችን በመዝጋት አጠቃላይ በጀቶችን በማዞር ወደፊት ሊተገብረው ላሰበው ጨለማ ህልሙ ማሳካ ይሆን ዘንድ እነ መቀሌ ኢንስቲትዩት ኦፍ ቴክኖሎጂን በአቅም ያሳድጋል ያደራጃል። ለምን ብለው የሚጠይቁ የታሪክ ምሁራንን ጸረ ሰላም፣ የለውጥ እንቅፋት፣ ሽብርተኛ የሚል ታርጋ ይለጥፍባቸውና ያሳዳቸዋል። በለስ የቀናቸው ከሀገር በመሰደድ ቀሪ ዕድሜያቸውን በባዕዳን ሀገር እንደ አላዋቂ ተቀብረው ይኖራሉ። የነገዋን ኢትዮጵያን ተረካቢውና ለውጥ አምጪ የሆነው ወጣት ትውልድ በብሔር ተከፋፍሎ ከሚገዛው የህወሓት መራሹ ቅኝ አገዛዝ ነጻ ለመውጣት ጧሪ የሌላቸውን ወላጆቹን በመተው መተኪያ የሌላት ነፍሱን ለድርድር እያቀረበበት ባለበት በአሁኑ ወቅት ገዢው ኃይል የወጣቱን የስርዓት ለውጥ ጥያቄ በተለያየ መልኩ ለመቀልበስ ሌት ተቀን ያለመታከት እየሰራበት ነው። ከነዚህም አንደኛው መንገድ በሀገር ውስጥ የተለኮሰውን እንቢባይነት የሰደደ እሳት ብሔር የሚል ጭምብል ያጠለቁ እርስ በርሳቸው የሚጋጩ አደረጃጀቶችን በማዋቀር በህዝቡ መካከል አለመተማመንን በመፍጠር በሀገር ውስጥ የተነሳውን የአንድነትና የእንቢባይነትን ትግል ለማጨንገፍ ተግባራዊ ስራዎችን በመስራት እዚህም እዛም ካልፈነዳን የሚሉ ብሔርን መሰረት ያደረጉ ህዝባዊ ውክልና የሌላቸው እኔ ልወቅልህ ባይ ማህበራታዎች መበራከታቸው በቂ ማሳያ ነው ብዬ አምናለሁ። በተለይ የዚህ ስራ ውጤት በስደት ዓለም ያሉ ኢትዮጵያውያን ውስጥ በስፋት ተንሰራፍቶ ያለ ሀቅ ሆኗል። ህወሓት መራሹ የወያኔ መንግስት ከበትረ ስልጣን በማውረድ ሰላሙ አይተጠበቀ ሁሉም ዜጋ በብሔሩ ሳይሆን በሰውነቱ የሚከበርበት ሀገር ትኖረን ዘንድ ሁሉም በእያለበት መደራጀቱ ተደራጅቶም ባገኘው ቀዳዳ የወያኔን አከርካሪ መምታት የግድ የሚለን ጊዜ ነው። ድር ቢያብር አይደለም የሚባለው? ሆኖም መደራጀታችን እስከ የትኛው ደጃፍ ድረስ ነው የሚለው ጥያቄ ቀድሞ መነሳቱ ተደራሽ ዓላማውን አስቀድሞ በማየት ሀገራዊ ፋይዳው እስከ ምን ድረስ ነው የሚለውን መርምሮ ማወቅ የግድ ይላል። ሀገራዊ ፋይዳን ያላነገበ መደራጀት መፍትሄ አልባ ከመሆኑም በላይ መዳረሻው ጥፋት ብቻ መሆኑን ለማስረዳት ላለፉት 40 ዓመታት የኢትዮጵያን ታሪክ መመልከቱ በቂ ምላሽ ይሰጠናል። እንደ ምሳሌ ለመጥቀስ ያክል የህወሓት አደረጃጀትና ድብቅ ዓላማዎቹ ተግባራዊ ለማድረግ የሄደበት ርቀት መመልከት በቂ ማሳያ ነው ብዬ አምናለሁ። የቀደሙት አባቶቻችን የአንድነትና ህብረት ገብቷቸው ከኢትዮጵያም አንድነት ባሻገር አፍሪካን አንድ ለማድረግ ከፍተኛ ሚና መጫወታቸውን ታሪክ ይናገራል። በአሁን ወቅት ዓለም ወደ አንድ መንደር እየመጣች ባለችበት ጊዜ ሀገራት ወደ አንድ መምጣት በጋራ ጥቅም ላይ መስራት አስፈላጊነቱን ከመቼውም በላይ በተረዱበት ወቅት ለሀገራችን ኢትዮጵያ ዘርን መሰረት ያደረገ አስተሳሰብ እና ብሔርን መሰረት ያደረገ ፖለቲካ ፕሮግራም ማራመድ አላዋቂነት ከመሆኑም በላይ ከጥቅሙ ይልቅ ዘርፈ ብዙ ጥፋቶቹ የጎሉ ከመሆናቸውን ባሻገር አንድነቷ ተጠብቆ የኖረችን ሀገር በማፈራረስ ወደማንወጣው የጥፋትን ቁልቁሎሽ ውስጥ ይከተናል። ላለፉት 40 ዓመታት ስንጎተትበት የነበረውን የብሔር ፖለቲካ በተለይም ባለፉት 25 ዓመታት ሲጫንብን የነበረው የመለያየት ቀንበር ወደ ጎን በመተው በአንድ ላይ መጓዝ የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው ይሆናል። ብልህ ከሰው ስህተት ይማራል እንዲሉ ዘርን መሰረት ያደረገ አስተሳሰብ መዘዙን ከጎረቤት ሀገራት መማር አዋቂነት ነው። ያ ካልሆነ ግን ማንንም ተጠቃሚ የማያደርግ እልቂት ውስጥ ሳንፈልግ ተጎትተን መዘፈቃችን እንደ እሬት የሚመር እውነታ ይሆናል። ጨው ለራስ ስትል ጣፍጥ፣ አለበለዚያ ያው እናንተ ጨርሱት፣ እኔ አበቃሁ። መልካም ሰንበት።
And then I'm going to go to the next one. በድጋሚ ውድ አድማጮቻችንን ጤና ይስጥልን እንኳን ለዛሬው ለሰንበት አደረሳችሁ ይያልን በዛሬው ፕሮግራማችን የተለያዩ አርስቶችን ለመዳሰስ እንሞክራለን በቅድሚያ ከፕሮፌሰር መስፍን ወልደማርያም ጎሰኛነት በባዶ ሜዳ የተባለ ጽሑፍ ይዘንላችሁ እንቀርባለን በመከተልም በዛሬው ዕለት እዚ ስቶክሆልም ስዊድን ስቶክሆልም አካባቢ ስቶክሆልም ከተማስ ማለት ነው ሊደረግ የታሰበ ስብሰባ አለ ለመጀመሪያ ጊዜ የተለያዩ የኢትዮጵያ ድርጅቶች በጋራ በመሆን አንድ የጋራ ስብሰባ ኢትዮጵያን ለማዳን ነው እንግዲህ እንደገባን የተለያዩ የኢትዮጵያ ድርጅቶች በጋራ ሆነው ኢትዮጵያን ለማዳን የሚያደርጉት ስብሰባ አለ ይሄን በተመለከተ የዚ ስብሰባ አዘጋጆች ምንለው አለን ይላሉ በዚህ አጋጣሚ ከቻልን የስብሰባውንም ተካፋዮች ድምጻቸውን ለማሰማት እንሞክራለን ሌላው ቢቀር እንኳን ደህና መጣችሁ ጠናስጥልን ለማለት እነማን እንደሆኑም ባጭሩ ድምጻቸውን እንዲያሰሙ ለማድረግ እንሞክራለን በመቀጠል ዜና 5 ሰዓት ላይ እንደተለመደው ግሩም ይዞልን ይቀርብና ከዛ በኋላ
እንግዲህ እስቲ ከ97 ጀምሮ እስካሁን ድረስ ያሉትን በሀገር ውስጥ ይሄ የፖለቲካ ተቋማቶችን ወይም ተቃዋሚ ኃይሎችን ለማዳከም የተከደበት ሂደትና በኢትዮጵያ ውስጥ አንድነት ስሜትን አውርዶ ወይም አጥፍቶ ብሔርተኝነት ስሜትን የበላይ አርጎ ለመቀጠል ስርዓቱ የሚሰራቸውን ሂደቶችን በግልጽ ለማየት እንሞክራለን ይሄንንም እንድታገዘን ዘውትር ከኛ ጋር የመጣሽ ምትተባበረን በከዚህ ቀደምም በህዋት ስርዓት ውስጥ በኃላፊነት የነበረችው
ባለስልጣን የነበረችው
ከኛ ጋር ነች ዛሬ እንግዲህ ከሷ ጋር የተወሰነ ቆይታ እናረጋለን ማለት ነው
እንግዲህ በዚህ አጋጣሚ ምን አይነት አሰራር እንደሚጠቀሙ አላማቸውን ከግብ ለማድረስ የሚጠቀሙበትን ወያኔዎች ከውስጥውና በስልጣናቸው የቆየችው ታዋየናለች ብለን ተስፋ እናደርጋለን እስቲ እሷንም ሰላምን በላት ሰላም ኢየሩሳሌም
ሰላም
እንግዲህ ትንሽም ቢሆን ልምዶ አለሽ ከነሱ ጋር እንዴት እንደሚሰሩ እንዴት ተንኮሏን እንደሚሽወርቡ አብራችሁ ተሽወርቡ ነበር እንግዲህ ሰምታችኋታል ከኢየሩሳሌም ጋር ውይይት እናደርጋለን መልካም ቆይታ ለእናንተ እንዲሆንላችሁ እየተመኘን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን አስተያየት ጥያቄ ወይም መልእክት ካላችሁ በስልክ ቁጥራችን 0819100 በመደወል መልእክታችሁንም ወይም ጥያቄያችሁንም ወይም አስተያየታችሁን መወርወር ትችላላችሁ መልካም ቆይታ
Nobody.
Money phone.
አልማቶቻችን ይህ የምትከታተሉት የምታዳምጡት የኢትዮጵያ ድምጽ ሬዲዮ ነው። በስዊድን የሚገኘው ስቶክሆልም በዚህ አጋጣሚ የፌስቡክ ሐላፊያችን እንደሚለን ከሆነ በአሁኑ ሰዓት በቀጥታ ሬዲዮኑ በፌስቡክ እየተላለፈ መሆኑን ግለጹ ይላል። የፌስቡኩ አድራሻው ወይንም ምንድነው የሚባለው አቢ ፌስቡክ ፔጁ ኢትዮጵያን ቮይስ ስዊድን ነው የሚለው። ኢትዮጵያን ቮይስ ስዊድን ደግሞ አለው። ኢትዮጵያን ቮይስ ስዊድን በቀጥታ እየተላለፈ ነው ይላል አቢ የፌስቡኩ ሐላፊያችን። ከዚህ በመቀጠል እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ጎሰኝነት በባዶ ሜዳ ፕሮፌሰር መስፍን ወልደ ማርያም የጻፉትን እናነብላችኋለን። ጎሰኛነት በባዶ ሜዳ ፕሮፌሰር መስፍን ወልደ ማርያም በተለያዩ የኢትዮጵያ አንገብጋቢ ጉዳዮች ላይ ሁሉ የሚደረገው ውይይትና ክርክር እንደ ተጠናቀቀ ተቆጥሮ የአማራና የኦሮሞ ጎሰኝነት ትልቁ አንገብጋቢ ጉዳይ የሆነ ነው። ስለ ኢትዮጵያ ለማያውቅ ሰው በኢትዮጵያ ውስጥ ከጠሩና ከጸዱ አማራና ኦሮሞዎች በቀር በአገሪቱ ውስጥ ሌላ ሰው ያለ አይመስልም። ጎሰኛነት ጉዳያችን ያልሆነው ኢትዮጵያውያን የዳር ተመልካች መሆኑ እየሰለቸን ነው። ምንም እንኳን አማራና ኦሮሞ የተባሉት ጎሳዎች በብዛት ከሁሉም ቢበልጡም ከ80 በላይ የሚሆኑ ጎሳዎች እንደሌሉና በኢትዮጵያ ጉዳይ ላይ ቃል እንደሌላቸው ተደርጎ የሚጎነጎነው የሚስዮናውያንና የስለላ ድርጅቶች ታሪክ ለኢትዮጵያውያን ባዕድ ነው። ሌላው የሚያስደንቀውና አይን ያወጣው ነገር እነዚህ ኢትዮጵያን በጠዋቱ ለመቃረጥ እየተነታረኩ ያሉ በአማራና በኦሮሞ ጎሳዎች ስም መድረኩን የያዙ ሰዎች በውጭ አገር የሚኖሩ እነሱ ሌሎች መንግስታትን የሙጥኝ ብለው ከወላጆቻቸው ባህልና ታሪክ ጋር ማንንም አይነት ግንኙነት የሌላቸው ልጆቻቸውም ከኢትዮጵያ ጋር ምንም አይነት ግንኙነት የሌላቸው የውጭ አገር ሰዎች ናቸው። የሚናገሩትና የሚሰብኩት ግን በኢትዮጵያ ውስጥ ላለነው አገራችን ያፈራችውን ግፍና መከራ እየተቀበልን ለምንኖረው የነሱን ንትርክ ውይይትና ክርክር ትርጉም የለውም። እዚያው በየአገራቸው እየተነታረኩ እድሜያቸውን ጨርሰው መቀበሪያ ይፈልጉ ይፈርታ ሲመች ኢትዮጵያውያን ናቸው፣ ሳይመች የሌሎች አገሮች ዜጎች ናቸው። ሲመች የአንዱ ጎሳ አባል ናቸው፣ ሳይመች ሌላ ናቸው። እነሱ በመጽዋት እየኖሩ እዚህ በአገሩ ጦሙን ያደረ ስቃውን የሚበላውን በጎሳኛነት መርዝ ናላውን ሊያዞሩት ይጥራሉ። የኢትዮጵያን ሕዝብ በጎሳ ለያይተው የሞተ ታሪክ ያስነሱ ከ15000 እና ከ20000 ኪሎ ሜትር ርቀት አዛኝ ቅቤ አንጓች የሆኑ ተነስ አለንልህ እያሉ በአጉል ቀረርቶ ጉሮሯቸው እስኪነቃ ድረስ የሚጮሶች ቆም ብለው ቢያስቡ እኛና እነሱ ያለንበት የአካል ርቀት ብቻ ሳይሆን በአስተሳሰብም በመንፈስም እጅግ መራራቃችንን በመገንዘብ አደም መዛት ይችሉ ነበር። የስልጣን ጥም ያቀበዘበዛቸው ሰዎች የሚያስነሱት አቧራ በኢትዮጵያ የዘለቀታ መሰረታዊ ጉዳዮች ለመናገር እንዳይችሉ እንዳይደማመጡና እንዳይተያዩ ያደረገ ነው። አገር ቤት ያለነውን አላዋቂ ሞኞች ለማሳመን ስደተኞች በየቀኑ አዳዲስ ነገሮችን እያለሙ ያድራሉ። እኛ የምንኖረውን እንንገራችሁ ይሉናል። እኛ የምናስበውን እንምራችሁ ይሉናል። እኛ የሚሰማንን እንግለጽላችሁ ይሉናል። ባጭሩ እኛን የነሱ አሻንጉሊቶች አድርገውናል። የኛን መታፈን ከነሱ ስድነት ጋር ያወዳደሩ፣ የኛን የኑሮ ድህነት ከነሱ ምቾት ጋር ያስተያዩ፣ የነሱን ቀረርቶ ከኛ ዋይታ ጋር ያመዛዘኑ ያላግጡብናል፣ ይመጻደቁብናል። በስደት ቅጨት ያገኙትን ማንነት በእኛ ላይ ሊጭኑ ይዳዳቸዋል። ወላጆቹም እሱም የተወለደበትን አገር ትቶ በሰው አገር ስደተኛ የሆነ የራሱን አገር መንግስት መመስረት አቅቶት የሌላ አገር መንግስትን የሙጥኝ አለ ማንነቱን ለምቾትና ለሆዱ የለወጠ የተወለደበትንና ያደገበትን ሃይማኖት በስከትና በሻይ የቀየረ ይቅርታ በብስኩትና በሻይ የቀየረ ተጨንቆና ተጠቦ በማሰብ ከውስጡ ከራሱ ምንም ሳይወጣው ሌሎች አሽከሙትን ጭነት ብቻ ያሳየ ተምር ያለው የሚል የመድረሻ ቢስነቱ እውነት የፈጠረበትን የመንፈስ كسات بچنتو لما دلب بكنتو يميترنا يمشاكرنا سدت لما سلسل بمياد دالت منغلاي مقلابتو آسدنكم إيا دالتو سنكبالل يتنسابتن سيرسانا تاريكون سيست ليلو تسو يكاداتشو وندموتو نهتوتو كفيتو بكرات يقومو يقبه بتقماتوست أنقبا ميلوتال يقالنا يقوبنان يبالچاننا يابت جيورجيسن ወገንነት ኪዶና ንቆ ራቁቱን የቆመ እንደንሰሳ ትውልድ ከዜሮ ለመጀመር በደመነፍስ የሚንቀሳቀስ ድንቁርናና ዕውቀት ያስመሰለ ሞኞችን የሚያታልል ወዳጅ ዘመድን ከጠላት ለመለየት የሚያስችለውን የተፈጥሮ ችሎታ የተነፈገ አባቱን ሲወድ እናቱን የሚጠላ እናቱን ሲወድ አባቱን የሚጠላ ኮንድሙና ከህቱ ጋር የማይዛመድ ባህር ላይ እንደወደቀ ቅጠል የነፋስ መጫወቻ ሆኖ የሚያሳዝን የማይታዘንለት ፍጡር በጥገኛነት የገባበትን ማህበረሰብ ማሰልቸቱ የማይገባው የኋሊት እየገሰገሰ ከፊት ቀድሞ ለመገኘት የሚመኝ የምኞት እስረኛ ነው። አሜሪካ፣ አውሮፓ፣ አውስትራሊያ በጥገኝነት ታዝሎ ከኢትዮጵያ ተገንጥሎ ከኢትዮጵያ ስለመገንጠል ይለፈልፋል። ተገንጥሎ ይወጣ ከምን ይገነጠላል? ልዩ የነጻነት ታሪክ ባስተላለፉለት አባቶቹና እናቶቹ እየቆራ በጎደለው ያፈረ ያምባገነኖችን ዱላ እየተቋቋመ በአገሩ ህልውና የወደፊት ተስፋውን እየወደቀና እየተነሳ የሚገነባው ኢትዮጵያዊ በፍርፋሪ የጠገቡ ጥገኞችን የሰለለ ጥሪ አዳምጦ ያባቶቹን ቤት አያፈርስም። አሳዳሪዎች ሲያኮርፉና ፍርፋሪው ሲቀነስ ጊዜ ሲከፋና ጥቃት ሲደራረብ የወገን ድምጽ ይናፍቃል። ኩራት ራት የሚሆንበት ዘመን ይናፍቃል። አድማጮቻችን እዚ ፕሮግራማችን እንግዲህ ቀደም ብለን እንደገለጽነው በፌስቡክ ኢትዮጵያን ቮይስ ስዊድን በሚለው ዌብሳይቱ እየተላለፈ ነው። ከዚህ ቀደም ብለን ያነበብነውን ጎሰኝነት በማዶ ሜዳ የሚለውን የፕሮፌሰር መስፍንን ጽሑፍ በተመለከተ ከተለያዩ ወገኖች የተለያዩ አስተያየቶች ይሰጣሉ። ተቃዋሚዎችም አሉ፣ ደጋፊዎችም አሏቸው። እኛም ይሄ ጽሑፍ ኮንትሮቨርሲያል እንደሆነ ይገባናል። ሆኖም ግን የሚዲያ ስራው ኒውትራል በሆነ መልኩ የተለያዩ አስተሳሰቦችን ማስተላለፍ ነው። አጠገባችን ኢየሩሳሌም አለች። የድሮ የኢየሩሳሌም አለቃዎችን የሥራ ማለው ወያኖችን እንቃወማቸው አሁንም እንቃወመው ወደፊትም እንቃወመው ሚዲያ የሚዲያ ሰዎች መብታቸው መጠበቅ አለበት። ስልጣን ላይ ያለው የሚደግፈውን ብቻ እንዲናገሩ መሆን የለበትም። መንግስት ስልጣን ላይ ያለው የማይስማማበትን ሁሉ መጻፍ መብታቸው መከበር አለበት የሚለውን ስለማይቀበል ነው አይደለም እንዴ? አሁንም ተቃዋሚዎችም ሆኑ ሌሎች እንዲሁ ይሄ ነገር የማይጠማቸው ለምን ይሄ በዚህ ሬዲዮ ተነበበ ብለው የሚቃወሙ ካሉ ከወያኔ መሻላቸው አይታየንም። የተለያየ አስተሳሰብ ማስተላለፍ አለብን። በርግጥ ፕሮፌሰር የሚሉት ከራሳቸው አስተሳሰብ እንዴት እንደሚያዩት ነው። ነገሩም ያሳስብ ነው። በውጭ ሆኖ ራቅ ካለ ቦታ ሆኖ ተገንጠል እንደዚህ ከዚህ ጋር ከኢትዮጵያ መኖር አያዋጣ ኢትዮጵያ አታስፈልግም የሚለውን ቢቃወሙ አይገርምም። በሌላ በኩል ግን የተለያዩ ብሔሮች ኢትዮጵያ ውስጥ አሉ። በጣም በአሁኑ ጊዜ መብታቸው ማስከበር ያቃታቸው ብሔሮች አሉ። እነሱ መብታቸውን ለማስከበር የሚያደርጉትን ማንኛውንም ጥረት እንደግፋለን። የአማራው ብሔር ለመደራጀት የሚያደርገውን ሙከራ ሙሉ ለሙሉ እንደግፋለን። የኦሮሞ መብቱን ለማስከበር የሚያደርገውን እንደግፋለን። እኛ የኢትዮጵያ ድምጽ ሬዲዮ ማለት ነው ዋና አላማው እነዚህ የተለያዩ ብሔሮችና ብሔረሰቦች በጋራ ሆነው አያት ቅድማያቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩልንን ሀገራችንን በጋራ እንድንኖርባት ለማድረግ ነው አይደለም እንዴ?
በጣም በትክክል ነው። በዋናነት ሊታይ የሚገባው ትልቅ ነጥብ ምንድነው? እዚህ ጋር ኢትዮጵያ የሁለት ብሔር ሀገር አይደለችም። ብዙ ጊዜ ማናነሳውና ችላ የምንለው በሁለት ብሔሮች ላይ የተወጠረ ፖለቲካ ስርዓትን ለምንድን ነው እኛ ራሳችን እንትን የምንለው? ሌሎችስ ማህበረሰብ ኢትዮጵያ እኮ ከ86 በላይ የተለያዩ ብሔር ብሔረሰቦች የሚኖሩባት ህብረ ቀለማ ያበረ ወይም ትልቅ የሆነች ሀገር ነች። የእነሱንም ስሜት አዳምጦ ወደ አንድነት መምጣት የሚቻልበት መንገድ ነው በሁሉም አቅጣጫ ሊነገር ሊሰማ የሚገባው። በትክክል ነው። በኢትዮጵያ ኢትዮጵያን አስጠብቆ ለመሄድ በተሞከረበት ሂደት ውስጥ የተለያዩ ክፍተቶችና የአገዘ በየጊዜው የነበሩ ስርዓት አገዛዝ ሂደቶች ላይ ፈጠሩት ችግሮች ሊኖሩ ይችላሉ። ያንን ግን አግዝፎና አስተልቆ በማየት ሳይሆን የአንዱን ህመም አንዱ በመስማት የአንዱን ችግር አንዱ ወይም በማከምና በመጠገን አንድ ሆነን መሄድ የምንችልበትን መንገድ መጣር ነው እንጂ ለየብቻ ያገኘናትን ጥቃቅን እንትኖች አንስተን ያንን ነገር በማጉላት ልዩነታችን በማስፋት አሁን ላይ ላለው አገዛዝ የበለጠ እድሜ መስጫ መንገዶችን መክፈት አለብን ብዬ አላስብም። አሁን ላይ ስርዓት ላይ ያለው ይሄ በዘር ፖለቲካ ወይም የዘርን መሰረት ያደረገ የፖለቲካ አገዛዝ ህወሓት መራሽ መንግስት የሚከተለው ስርዓት ማለት ነው በሚሊየን የሚቆጠር ብሮችን በጀት በማድረግ እንደዚህ አይነት ዘርን መሰረት ያደረገ ብሔርን መሰረት ያደረጉ ተቋማቶችን የማቋቋም ስራ ሂደቶችን በከፍተኛ ሁኔታ ይሰራል። ያም ብቻ አይደለም፣ ፉል ፔድ የሆኑ በተለያዩ ሶሻል ሚዲያ ላይ ቁጭ ብለው እነዚህ አይነት አፍራሽ ስራዎችን የሚሰሩ ሰዎችን ቁጭ አድርጎ የሚሰራበት ሂደት ነው ያለው። ስልጣኑን ለማስቀጠል ከሚቆፍራቸው ጉድጓዶች ውስጥ አንዱ እንደ ኒክለር አረር የምንቆጥረው ዘርን መሰረት ያደረገ የፖለቲካ ስርዓት ነው። አንዳችን ከአንዳችን ጋር የምንቀራረብበትን ሳይሆን የምንራራቅበትን ነው። ምናልባትም በውጭው ዓለም ፕሮፌሰር የሚያነሱት ትልቁ ፖይንት በውጭው ዓለም ይሄ ነገር ጎልቶ ይታያል፣ ጎልቶ ይሰማል። ለማራመድ የሚካሄደው ሂደት ያለው የተባለው ሂደት የማንክዳቸው እውነትና ሀቆች አሉ። ግን የኢትዮጵያ ሕዝብ ኢንተረስት ያ ነው የሚለውን ነገር ደግሞ ዞር ብለን ማየት የኢትዮጵያ
ሌላው የሚያሳዝነው ምንድን ነው? ፖለቲካ በእልክ አይደለም የሚካሄደው። የህዝብ ጥያቄ፣ የአንድ ሀገር ጥያቄ ሰዎች እልክ ስለተገባቡ በእልክ በቃ ካልሆነ የራሱ ጉዳይ የሚባል አይደለም። ፖለቲካ ብዙ ውጣ ውረድ ያለበት ነው። አሁን እንደሚያሳዝነው አንዳንድ ቦታ ማየው ምንድነው ማየውና የሚጻፈው በኔ ግምት ግን most probably ወያኔዎች ናቸው እንደሚያደርጉት ብዬ ነው የምገምተው። ያማራውን ተወካዮች አስመስለው የሚጽፉ አሉ። እኔ ኢትዮጵያ ብትበጣጥስ ምን ቸገረኝ የሚሉ ኢትዮጵያን እንደ ኢትዮጵያ እንድትኖር ካደረጉት ዋና ኃይሎች አንዱ ያማራው ብሔር ተወላጆች መሆናቸው ተረስቶ አሁን የኔ ብሔር ተቆርጧልና እንደውም ኢትዮጵያ ተቆራረሰልኝ የሚሉም አሉ። ግዴለኝም የሚሉ ግን እኔ እነዚህ እነተኛ ያማራ ተወላጆች ሳይሆኑ በዛስም Facebook ላይ ወይም የተለያዩ ድረ ገጾች ላይ ቁጭ ብለው የሚቦጣጭቁ ወይም ቦታጥሩ የወያኔ እንትኖች ናቸው። እና እንዲህ አይነት ሁኔታም አለ። ይሄንንም መጠንቀቅ ያስፈልጋል። ምክንያቱም ለኢትዮጵያ መኖር ትልቅ ዋልታ ሆኖ ከነበሩት አንዱ ጎሳ ብሔሮች አንዱ ብቻ አይደለም አንዱ አማራው ነው። ያማራው ለኢትዮጵያ አጥንትና ደሙ መከስከስ አዲስ አይደለም። ወደፊትም ይከሰክሳል ያችን ሀገር አንድ ሆና እንድትኖር ለማድረግ። ግን በአሁኑ ጊዜ የሚደረገው ምንድነው? ብቅ ማለት ጀምረዋል። ይሄንን ትበጣጠስን ምን ቸገረኝ የሚሉ ግን በእኔ እምነት አይደሉም፣ እነተኛ አማራ ተወላጆች አይደሉም። በሌላ በኩል ግን እንደ ሚዲያ ማለት የምፈልገው ምንድነው? ይሄ ነገር በዚህ ሬዲዮ ስለተነገረ የሚከነክናቸው ካሉ እናዝናለን። ወያኔንም የምንቃወመው ለዚህ ነው። የማይስማማበትን ሐሳብ በሚዲያ ላይ አይነገር ነው የሚለው። እኛም የምንለው ምንድነው? ሐሳቦችን አንጸባርቃል። ይሄ ደግሞ እኛ መልከከት አይደለም። ፕሮፌሰር የናስተማ አስተላልፈዋል። ይሄንንም ይደግፈዋሉ፣ ይሄንንም ይቃወማሉ። ይሄንን እስቲ ሌላው ምን ይላል? ይሄንን ሐሳብ እንት ለማለት ነው። እንግዲህ አድማጮቻችን የምትናገሩው ካለ ይሄው ተጋባይ ወደኝ።
አመሰግናለሁ። ያው እንደዚህ አይነት ሐሳቦች በየቦታዎች በተለያዩ ጊዜያቶች ይነሳሉ። ሁላችንም ግን ማሰብ ይጠቅመናል ብዬ እኔ የግል ሐሳቤን አስተያየት የምሰጠው ከአንድነት ይልቅ መለያየት ይሻላል ወይ ነው አማራጭ። ሁሉም መብት አለው የማሰብ፣ የመወሰን፣ የመናገር፣ ሐሳብ የመስጠት ለሀገር ለወገን ይጠቅማል የሚለውን ሐሳብ በሶሻል ሚዲያም በተለያዩ መገናኛ ብዙሃንም መግለጽ ይቻላል። እና ዋናው ግን ሁሉም ማሰብ ያለበት የትኛው ይሻላል ነው? ፍቅር፣ መጠላላት፣ መገፋፋት፣ መበተን ወይስ አንድ ላይ መሆን? ዓለም እኮ የሰለጠነበት ዘመን ላይ ነው ያለነው። የተለያዩ ሀገራት አንድ አይነት የኢኮኖሚ ሲስተም አሰራር በመዘርጋት ግሎባላይዜሽን ነው አንድነትን የሚፈጠረው ግሎባላይዜሽን ነው። እና ዓለም ወደ አንድ መንደር እየመጣች ባለችበት ሰዓት አንድ ሀገር እንዴት ነው ወደ ትንንሽ ክፍሎች መበተን ያለባት? እሱን ማሰብ ነው ያለብን።
እስቲ አንድ አድማጭ አለን መሰለኝ። ሃሎ አድማጭ ተናስተልኝ።
ሃሎ ይሰማል? ኦኬ።
ሬዲዮ ትራክተሩ ሬዲዮ ተባለ።
እሺ
ኦኬ። ይቀጥሉ።
ኦኬ። አይ አሁን እየተነጋገራችሁበት ያለው እንጥላ ሐሳብ ነው ስለዚህ ነው። ፕሮፌሰር የራሱን ማምጥ ያለው ነው። ዛሬም በተመለከተ ኢትዮጵያ ውስጥ ብዙ ጊዜ የሚነሳው የአማራውና የኦሮሞ ብሔር ብቻ ነው የሚነሳው ባለው ኮንዲሽን የብዙ ጊዜ የሚረሳቸው ነገሮች አሉ። ኢትዮጵያኖች ወይም የፖለቲካ ድርጅቶች ሁሉም ሲታገሉ ፎከስ የሚያደርጉት የፖለቲካ ድርጅቶች መካከል ባለ እንትን ውድድር ህዝቡ ምን ይላል፣ ህዝቡ ምን ይፈልጋል ለሚል ላይክ ሪሰርችም የሚያደርጉም አይመስለኝም። የምንታገልለት ህዝብ ምንድነው የሚፈልገው ብለው ምናልባት ከምርጫ 97 በኋላ ፖለቲካ ድርጅቶች ቢያንስ ትንሽ የለውጥ አይነት ነገር ያረጉ ይመስላልና እንደው ለመስጠት ያህል ነው። በዚህ ጉዳይ ላይ እንደው ጀስት የታየ ነገር በአይን የታየ ነገር እንትል ማለት ያህል ምርጫ 97 ላይ አሁን ለምሳሌ ለውድድር የቀረቡ ሶስት ድርጅቶች ነበሩ። አንደኛው ያው ወያኔ ነው። ሁለተኛው ደግሞ ህብረት ውስጥ የተሳተፉ በብሔር የተደራጁ ነበሩ። ሶስተኛው ደግሞ ቅንጅት ነበር። ቅንጅት ውስጥ የተሰባሰቡት በኢትዮጵያ አንድነት የሚያምኑና ቪዥን የነበራቸው ናቸው። ለሁሉም ኢትዮጵያ የሚበጅ ስርዓት ወይም በትምህርቱም በኢኮኖሚውም በሁሉ ነገር እንሰራለን ብለው ነበርና ኢትዮጵያ ህዝብ ግን የመረጠው ቅንጅት ነበር በዛ ወቅት። ያም ያሳየው ምንድነው የኢትዮጵያ ማህበረሰብ ሊመርጠው ማለት እንደዚህ ምርጫ ቋ ካለ ሲቀርታ ጉንፋስ ሲላዘይ ምርጫ ካለ ነፃ ምርጫ ካለ የሚመርጠውን ያቃል። እና ብዙ ጊዜ እኛ ኢትዮጵያኖች ፎከስ እናደርገው ብሄር ተኮር እንትን ብለው ምንድነው እንዲህ አፍራሽ ነገር እንትን የሚያደርጉትን እነሱ ላይ ፎከስ እናደርጋለን እና ያ ጊዜያችንን የሚወስድ ይመስለኛል። አሁን በዚህ ላይ አስተያየት ለመስጠት ይሄ ነው።
አስተያየት ካላችሁ መወርወር ይችላሉ። አሁን እስቲ ለጊዜው የዛሬውን ስብሰባ በተመለከተ አስተያየት እንሰጣለን ያዘጋጆቹ ብለውናል። የነሱን እየጠበቅን ነው። እነሱም ይሉንን ከዜና በቀደም ብለን እናስገባለን።
እርሶ ደህና ይዋሉ አድማጭ።
እርሶ እናመሰግናለን ጌታዬ።
አሁን አድማጫችንም እንደተናገሩት ነው ዋናው ማተኮር ያለብን ከሚበታተን ይልቅ ወደ አንድነት በመምጣት ዓለም ወደ ደረሰበት የአንድነት አስተሳሰብ ሀገራችን መገንባት ነው። ኢትዮጵያ የተገነባችበት አመጣጥ አላት። እንደገና ታሪክን ወደ ኋላዮሽ በመመለስ ከታሪክ ውስጥ እነዚህ ነበሩ ስንክሳር በማውጣት ህዝብን ሊያጋጭ የሚችል ነገር ፖለቲከኞች መሰንዘራቸው ራሱን የቻለ አደጋ ይፈጥራል ነው። አንድ ሀገር የመኖርም ተነጥሎ የመኖርም የአንድነትም መብት አለ በስምምነት ነው። በግዴታ አንድነት የለም። ግን ይህንን የፍቅር አንድነት በዲሞክራሲ ስም የሚበትን አደጋ ውስጥ መክተት ራሱን የቻለ ተጽዕኖ አለው። ስለዚህ ፖለቲከኞች የሚያራምዱት የተለያዩ ተቋማት የሚያራምዱትን ነገር ህዝብ ይመዝናል፣ ምን እንደሚፈልግ ያውቃልና ይህንን ነገር ነው ማሰብ። ኢትዮጵያ ኢትዮጵያ ናት። የውጭ ኃይል መጥቶ የገዛት ከሆነ በእርግጥ የውጭ ኃይል ገዝቷታል። ነገር ግን በሀገር ውስጥ ሀገር ለመገንባት የሚደረግ የፖለቲካ ትግል የፖለቲካ ሂደትና የፖለቲካ ስህተቶች አንድ ህዝብ እንደገዛው ተደርጎ በመንገር ጥላቻን ነው። ይሄ በየትኛውም ዓለም ላይ ያልተደረገ ነው፣ ግን በኢትዮጵያ ፖለቲከኞች እየተደረገ ያለ ነው። ይሄ ደግሞ አደጋ ነው። ህዝብ ስታየው ጂኦግራፊካሊም በታሪክም ሲጋባ ሲዋለድ የኖረ ህዝብ ነው። ህዝቡ እንደ ህዝብ ተከባብሮ ነው የሚኖረው። ሃይማኖት እንደ ሃይማኖት ተከባብሮ ነው የሚኖረው። ፖለቲከኞች የሚያወጡት
አዎ። ምናልባት በዚህ ዙሪያ ላይ ከዜና በኋላም በሚኖረን ቆይታ በደንብ አድርገን ሰፋ አድርገን የምናየው ሁኔታ ነው የሚሆነው።
እስቲ አሁን አንድ አድማጭ አለኝ መሰለኝ፣ አንድ እንግዳ አለኝ። ይቅርታ። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ
አድማጮቻችን። እኚህ እንግዳችን ዶክተር ኮንቴ ይባላሉ። አፋር ድርጅት አሁን ሰሞኑን ከአርበኞች ግንቦት ሰባትና ከኦሮሞ ከአቶ ሌንጮ ለታ ድርጅት ጋር እንዲሁም ከሲዳማ ድርጅት ጋር በጋራ ኢትዮጵያን ለማዳን የሚለውን ድርጅት የመሰረቱ ናቸው። እስቲ ዶክተር ኮንቴ ባጭሩ እንዴት ሊመጡ ዛሬ ስቶክሆልም?
ሄሎ
ሄሎ፣ ይሰማል?
ይሰማል።
ኦኬ፣ እንዴት ሊመጡ ቻሉ ስቶክሆልም? ምንድን ነው የዛሬው የስቶክሆልም አመጣጥ ምክንያቱ?
ስቶክሆልም እንግዲህ እንደተዘገበው ዛሬ ያው ትልቅ ህዝባዊ ስብሰባ አለ ስቶክሆልም አካባቢ እና ለዚህ የኢትዮጵያ ብሔራዊ ንቅናቄ በሚል አዲስ የሚሰረት ነውን ድርጅት ለማስተዋወቅና እንደውም በአጠቃላይ ህዝቡ ያለውን ጥያቄ ለመመለስ ትልቅ ስብሰባ ስላለን ለዛ ረና ነው የመጣሁት እዚህ ስቶክሆልም።
ስለዚህ ዛሬ የስቶክሆልም ጉዞ ዋና ዓላማው የኢትዮጵያን የማዳን ጥያቄ ላይ መሰረታችን ድርጅት ለማስተዋወቅና ከህዝቡ የሚመጣውን ጥያቄ ለመመለስ ነው። ለምንድን ነው ስዊድን ስቶክሆልምን የመጀመሪያችሁ ያደረጋችሁበት? ከምስረታው በኋላ አሜሪካ ነው መሰለኝ የተሰበሰባችሁት።
አሁን እንግዲህ ስቶክሆልምን ያደረግንበት ብዙ ምክንያቶች አሉ። አንደኛ በስቶክሆልም አካባቢ ያሉ ኢትዮጵያኖች በኢትዮጵያ ፖለቲካ በጣም ሴንትራል የሆነ ሮል ይጫወታሉ። ሁለተኛው ደግሞ ያው አብዛኞቻችን አሁን አውሮፓ ስላለን ከጊዜውም ምቾት እየተነሳ ነው። ሎጂስቲኩንም የህዝቡንም ሁኔታ እንደገና ያው ስዊድን ደግሞ ኢትዮጵያኖች ብቻ ሳይሆኑ የስዊድን መንግስትም ከኢትዮጵያ መንግስት ጋር ያለው ሁኔታ እና አብሮ የመስራቱ የትብብሩም ሁኔታ ጠንካራ ስለሆነ ያንን ደግሞ የስዊድኑም ማህበረሰብ እንዲሰማውም ጭምር ነው። ከዚህ በኋላ ከስብሰባም በኋላ የተለያዩ ፕሮግራሞች ይኖሩናል ከስዊድን ባለስልጣኖች ጋር።
ዶክተር ኮንቴ መልካም ስብሰባ እንመኝላችኋለን። እርስዎ የሚወክሉት ድርጅት እስቲ በርሶ አንደበት ለህዝብ ይግለጹት።
እኔ የምወክለው የአፋር ህዝብ ፓርቲ ነው። የአፋር ህዝብ ፓርቲ በቅድሚያ በኢትዮጵያ አንድነትና ሉዓላዊነት የሚያምን ድርጅት ነው። እንግዲህ በአጠቃላይ ያለው ኢትዮጵያ ውስጥ ያለው ስርዓት አልበኝነት፣ ኢትዮጵያ ውስጥ ያለው ጭቆና፣ በህዝቡ ላይ በየቀኑ የሚደርሰው በደል፣ በተለይ ድምፅ አልባ የሆነው የአርብቶ አደሩን ህብረተሰብ በህልሰብ ድምፅ ለማሰማትም ነው። ያ ብቻ ሳይሆን በኢትዮጵያ ውስጥ ለሚደረጉ ማንኛውም አንድነትን ጠብቆ የሚደረገውን ትግል ለመደገፍም አጋር ለመሆንም የተዘጋጀ ድርጅት ነው።
የእናንተ ህዝብ ተወካይ ነው ይመስለኛል ባንድ በሰላማዊ ሰልፍ ላይ የኢትዮጵያን ባንዲራ እንኳን ህዝባችን ግመሎቻችንም ያውቁታል ያሉት ካልተሳሳትኩ።
አዎ ትክክል። እሱን ያሉት እንግዲህ በአጠቃላይ ኢትዮጵያ ውስጥ ትልቅ ታዋቂነት የነበራቸው ሱልጣን አሊ ምራሃ ፈሬ ናቸው። የኢትዮጵያ አንድነት የባንዲራ ሁኔታ በብዙ ጥያቄ በተነሳበት ጊዜ ነው ያሉት። እንግዲህ በሽግግር ጊዜ ያሉት ነው።
ዶክተር ኮንቲ መልካም እድል እንመኝላችኋለን። እንግዲህ ስብሰባችሁ የተሳካ እንደሚሆን ባለሙሉ ተስፋ ነን። የኢትዮጵያ ድምጽ ሬዲዮ በድጋሚ መልካም እድል እንመኝላችኋል። ጤና ይስጥልኝ ጌታዬ።
አመሰግናለሁ።
አድማጮቻችን፣ እንዲሁ ሌሎችም እንግዶች በመስመር ላይ ከገቡልን ለማስተዋወቅ እንሞክራለን። እስከዛው ፕሮግራማችን እስከ 6 ሰዓት ይቀጥላል። ውይይታችንን ማስተያየት ካላችሁ፣ ጥያቄ ካላችሁ፣ መልእክቶች ካላችሁ በስልክ ቁጥራችን 0819100 መደወል ትችላላችሁ።
አድማጮቻችን ምናልባትም ከዚህኛው ርዕስ ወጣ ባለመልኩ በውስጥ መስመር ጥያቄ ቀርቦ ነበረ። አንድ ግለሰብ ደውሎ የጠየቁን ጥያቄ ነበርና ለማህበረሰቡ ተደራሽ እንዲሆንልን የሚል ነገር ነው ያቀረቡት። ምንድን ነው የኤርትራን ነጻነትን በተመለከተ የእናንተ አስተያየት፣ የሬዲዮን አስተያየት ምንድን ነው? ብዙ ጊዜ የሚነገረው ኤርትራ ተገነጠለች ነው እንጂ ነጻነቷን አወጀች የሚል ነገር የለም የሚል አስተያየት አለ እና ምናልባት በዚህ ዙሪያ ላይ የተወሰነ ነገር ለማለት ነው። የኤርትራ መንግስት እንግዲህ በተባበሩት መንግስታት ደረጃም እውቅና አግኝቶ በተሳታፊ የመሳተፊያ መድረክ አግኝቶ መንቀሳቀስ ከጀመረ እንግዲህ ረዥም ዓመታት አልፏል እና አይደለም በግለሰብ ደረጃ በሀገራት ደረጃም እውቅና አግኝቶ የሚንቀሳቀስን ሀገር ወይም በጊዜውም ራሷን የቻለች ሪፈረንደም አካሄዳ ነጻነቷን ያወጀችን ሀገር በዚህ ሬዲዮም ድጋሚ አንስቶ ዲስከስ የማድረግ ስለ ነጻነቷም አስፈላጊነቱ ግም ያን ያክል አስፈላጊ ነው ብዬም አላምንም። በነጻነቷ ሁሉም የዓለም ሕዝብ የሚያውቀው ነው። ነጻ የወጣችና ራሷም ተስተዳድር ሀገሯ መሆኗን ለማሳወቅ ነው። ዝግጅታችን ይቀጥላል። አድማጮቻችን ወይም ስልክ ደዋያችን ይሄ ሀሳብ እንደሚገባቸው ለመረዳት እንሞክራለን። እናመሰግናለን።
እንግዳችን ይገኛሉ። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ።
አድማጮቻችን አሁን በመስመር ላይ የሚገኙት ፕሮፌሰር ብርሃኑ ነጋ የአርበኞች ግንቦት 7 መሪ ናቸው። ጤና ይስጥልኝ እንኳን ደህና መጡ ጌታዬ።
እንኳን ደህና ቆየ። ደህና ነው። የስዊድን ሰዎች እንዴት ናችሁ? ብርዱ እንዴት ይዟችኋል?
እኛ ለምደነዋል። ቆዳችን አንጋሮ ነው። እንኳን ይችን ብርድ ሌላ ምን ይችላልን? ፕሮፌሰር እንዴት ነው ከመሰረታችሁት በኋላ ይሄንን የኢትዮጵያን ማዳን አላማ ያለውን ድርጅት ከመሰረታችሁ በኋላ አራቱ ድርጅቶች የመጀመሪያ ስብሰባችሁ ካልተሳሳትኩ በስተቀር ስዊድን ነው? ለምን ስዊድንን መረጣችሁ ግን? የኢትዮጵያ ድምጽ ሬዲዮን ስላለ ነው እንዳይሉኝ ጌታዬ።
ይሄን ጥያቄ እኔ ልመልስልህ አልችልም። በእውነቱ አዘጋጆቹ ሌሎች ናቸው። እኔ ያው ሌላ ስራ ምክንያት አውሮፓ ስለነበርኩ እነኚህ ሁለት ቦታዎች ላይ እንድገኝ ታዝዬ በድርጅቱ ነው የምገኘው። ስዊድንን ለምን መረጡ? አዘጋጆቹን መጠየቅ ነው የሚሻለው። ምናልባት ከስዊድን ጋር የተለየ ፍቅር ስላላቸው ሊሆን ይችላል፣ ወይንም በብርዱ ቴስት እንድንደረግ እንደው እንድንፈተን ብለውም ሊሆን ይችላል። በእውነት እርግጠኛ አይደለሁም።
ምን ይጠብቃሉ ከዛሬው ስብሰባችሁ?
ጥሩ ውይይት
ጌታዬ። እንግዲህ ብዙ
ንጹህ ውይይት አገር ስለማዳን ንጹህ ውይይት ከመናቆር የወጣ ንጹህ የመግባባት ውይይት ይጠብቃሉ
ጌታዬ። ውይይታችሁ ስብሰባችሁ ውጤታማ እንዲሆን የተሳካ እንዲሆንላችሁ የኢትዮጵያ ድምጽ ሬዲዮ ልባዊ ምኞቱን ይገልጻል። በስብሰባችሁ ላይ እስከምንገናኝ ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። በጣም አመሰግናለሁ።
እንደምን አረፈዳችሁ አድማጮች? ከራፋዶ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይደመጣሉ። አርበኞች ግንቦት 7 የአማራ ታጣቂ አርሶ አደሮችና ወጣቶች ከሁለት ሳምንት በፊት በሰሜን ጎንደር ኢትዮጵያ በህወሓት ወታደሮች ላይ ሰነዘሩት ወታደራዊ ጥቃት ተጠናክሮ መቀጠሉ ተገልጿል። በሰሜን ጎንደር ባርማጭሆና ሌሎችን ቦታዎች በአርበኞች ግንቦት 7 ኃይሎችና በህወሓት ወታደሮች መካከል በሚካሄደው ጦርነት ሰሞኑን ቀጥሎ የከረመ ሲሆን የአርበኞች ግንቦት 7 አንድ ከፍተኛ ወታደራዊ አዛዥ በወያኔ ወታደሮች መከበቡን እንዳወቀ ራሱን መሰዋቱ ተዘግቧል። ቀደም ብሎ በሃሪክ መከላከያው ሲያገለግል ቆይቶ በሰራዊት ያለውን ዘረኝነትና በዝው ላይ የሚፈጸመውን ግፍ መቋቋም ተስኖት አርበኞች ግንቦት 7ን የተቀላቀለው ሻለቃ መሳፍን ጥጋቡ ኃይሉን እየመራ ወደ ኢትዮጵያ ድንበር ጥሶ የገባ ሲሆን ወደ ኢትዮጵያ ድንበር ከገባ በኋላ ከስርዓቱ ወታደሮች ጋር ለቀናት ተዋግቷል። በእነዚህ ውጊያዎች ወቅት ከፍተኛ ቁጥር ያላቸው የአገዛዙ ወታደሮች የተገደሉ ሲሆን ገዢው ፓርቲ ታንኮችንና ከባድ መሳሪያዎችን በማሰለፍ የመሸገበትን ቦታ ለመቆጣጠር ከፍተኛ ጥረት አድርጓል። በብራ ስሙ ገብርዬ እየተባለ የሚጠራው ሻለቃ መሳፍን መከበቡን እንዳወቀ እጄን ለህወሓት አልሰጥም በማለት በያዘው መሳሪያ ራሱን መሰዋቱን ከድርጅቱ ወታደራዊ ኮሚኒኬ የወጣው መረጃ ያመለክታል። የመንግስት ጋዜጠኞች ዘጋቢ ፊልም ለመስራት የሻለቃ መሳፍንትና አስክሬን በተለያዩ አቅጣጫዎች እያስተኙ ቀረጻ ሲያካሄዱ እንደነበርም ተዘግቧል። በጋይንት አውራጃ ነፋስ ማውጫ ከተማ በ1965 ዓ.ም የተወለደው ሻለቃ መሳፍንት በ1978 ዓ.ም የሄድንን ሰራዊት የተቀላቀለ ሲሆን ህወሓት አዲስ አበባን ሲቆጣጠር በመከላከያ ሰራዊት ውስጥ አገልግሏል። በመቀጠልም ወደ ፈረንሳይ ሀገር በመጓዝ ለሁለት ዓመት ወታደራዊ ሳይንስ ትምህርት መማሩ ተዘግቧል። የታገልኩለት ወይም ጓደኞች የሞቱለት ስርዓት ለዚህ አልነበረም በማለት ከሶስት ዓመት በፊት ለኢሳት ቃለ ምልልስ የሰጠው ሻለቃ መሳፍንት በግለሰብ ደረጃም ከፍተኛ ክትትል ሲደረግበት እንደቆየም ተናግሯል። ኢትዮጵያዊ የሆነ መሪ ያስፈልጋታል በማለት የተናገረው ሻለቃ መሳፍንት በስልጣን ላይ ያለው ቡድን ኢትዮጵያዊ ደም ቢኖረውም ኢትዮጵያዊ አስተሳሰብ የሌለው በመሆኑ ሁላችንም ኢትዮጵያዊ መሪ እንዲኖረን አብረን እንታገል ሲል ጥሪ አቅርቦ ነበር። በሰሜኑ የሀገሪቱ ክፍል እየተካሄደ ባለው ጦርነት የተሰዉት ታጋዮች ብዛትና ማንነት ለማወቅ ተጨማሪ መረጃዎችን እየተሰባሰቡ በመሆኑ አሁን መናገር እንደማይቻል ወታደራዊ ኮሚኒኬው ያስታወቀ ሲሆን መረጃዎች እንደደረሱ በሚቀጥሉት ቀናት ይፋ እንደሚደረግም ተዘግቧል። ይህ በእንዲህ እንዳለ በህዝባዊ ወያነ ሓርነት ትግራይ ልሳን የሆኑ ሚዲያዎች እስከዛሬ ድረስ አርበኞች ግንቦት 7 አልነበረም የሚለውን ነገር በማንሳት ከአርበኞች ግንቦት 7 ኃይላት በምዕራብ ትግራይን ጥሶ ለመግባት ሲል በሀገር መከላከያ ሰራዊት አባላት እርምጃ እንደተወሰደባቸው ትናንት ዘግበዋል። በሌላ ዜና ራሳቸውን የአማራ ከፋኝ ኃይል ብለው ያደራጁ የአማራ አርሶ አደሮች በአርማጭሆና በጠገዴ አካባቢዎች በአካሄዱ ጦርነት ከሰባ በላይ የወያኔ ወታደሮችን መደምሰሳቸው ተዘግቧል። በርካታ ቀላልና ከባድ የጦር መሳሪያዎችም እንደተማረኩ ተዘግቧል። ከከፋኝ የአማራ ታጋዮች በኩል ሁለት አርበኞች መሳወታቸው ሲነገር አርበኛ ሞላ እጃው የተባለ በ2008 ዓ.ም በጎንደር ባታ አካባቢ ከነበረው ማረሚያ ቤት ቃጠሎ በተነሳበት ወቅት ከወያኔ ስራ አምልጦ በአርማጭሆና በጠገዴ አካባቢ ከወያኔ ጦር ጋር ጀብዱ ሲሰራ የቆየው ታላቅ አርበኛ በነበረው ውጊያ መስዋዕት መሆኑ ታውቋል። አቶ ሞላ እጃው ከወልቃይት ጠገዴ የአማራ ማንነት ጥያቄ ጋር በተያያዘ በህወሓት ታስሮ ከቆየ በኋላ በጀግንነት ከወያኔ ስር አምልጦ ነበር። ከማረሚያ ቤት ከወጣ በኋላ በርካታ የጦር ሜዳ ጀብዱ መፈጸሙ ተዘግቧል። አርበኛ ሞላ እጃው ዳር 16 ቀን 2009 ዓ.ም ከጠላት ጋር ተናንቆ ለወገኑ ሲል መሰዋቱ ተዘግቧል። ከአርበኛ ሞላጃው ጋር ለጊዜው ስሙ ያልታወቀ ሌላ አርበኛ መሰዋቱ ተዘግቧል። ይህ በእንዲህ እንዳለ በጎንደር ዩኒቨርሲቲ ቁጥራቸው ያልታወቁ ተማሪዎች በሶስት መኪናዎች በወታደሮች ተጭነው መወሰዳቸው ሲታወቅ፣ ተማሪዎቹን የአጋዜ ወታደሮች የወሰዱበት ቦታ ያልታወቀ ሲሆን ዩኒቨርሲቲው አካባቢ ከፍተኛ ውጥረት መኖሩም እየተዘገበ ነው። 38 እስረኞች በቅሊንጦ እስር ቤት እሳት በማስነሳት ወንጀል ክስ እንደተመሰረተባቸው እየተዘገበ ነው። በቅርቡ በቅሊንጦ እስር ቤት የደረሰን የእሳት አደጋ እንዲነሳ አድርገዋል የተባሉ 38 እስረኞች ክስ ተመስርቶባቸዋል። ከሳሽ አቃቤ ሕግ 38ቱ ተከሳሾች ከጥር ወር 2008 ዓ.ም ጀምሮ የኦሮሞ ነጻነት ግንባር ኦነግ ግንቦት 7ና በአልሸባብ የሽብር ቡድን ተልዕኮ ለመፈጸም በእስር ቤቱ በተለያዩ ወንጀሎች በእርማት ላይ ያሉ እስረኞችን በድብቅ በመመልመል አመጽ ለመፍጠር መረጃን ሲለዋወጡ ነበር ሲል በክሱ አመልክቷል። ይሁንና ተከሳሾቹ ሽብርተኛ ከተባሉ ድርጅቶች ጋር በእስር ቤት እያሉ በምን መልኩ ግንኙነት ሲያደርጉ እንደነበር የሰጠው ዝርዝር መረጃ የሌለ ሲሆን 38ቱ ግለሰቦች 10 ሚሊዮን ብር የሚገመት ንብረት እንዲወድም አድርጋቸውን በክሱ መካተቱን የመንግስቱ መገናኛ ብዙሃን ዘግበዋል። በነሐሴ ወር በቅሊንጦ እስር ቤት በደረሰው የእሳት ቃጠሎ አደጋ በትንሹ 23 እስረኞች መሞታቸው ሲታወስ፣ በእለቱ በእስር ቤቱ በጥበቃ ላይ የነበረ አንድ የጸጥታ ባልደረባ የእስር ቤቱ የጸጥታ ኃይሎች የእሳት ቃጠሎውን ተከትሎ የተኩስ እርምጃ ሲወስዱ እንደነበር ለአዲስ ስታንዳርድ መጽሔት አማካኝነት እማኝ መስጠቱ ይታወሳል። መንግስቱ በበኩሉ እስረኞቹ ካደጋው ለማምረጥ በመከሩ ጊዜ በተፈጠረ መረጋጋት ህይወታቸው አልፋል ሲሉ ማስተባበያ መስጠታቸው ይታወቃል። በ38ቱ እስረኞች ላይ ክሱን የመሰረተው አቃቤ ህግ ተከሳሾቹ አመጽ ማነሳሳት እንዲችሉ በውጭና ሀገር ውስጥ ከሚገኙ አባላትና ማረሚያ ቤት ውስጥ ከሚገኙ ታማራሚዎች ገንዘብ ሲያሰባስቡ እንደነበር በክሱ አመልክቷል። ተከሳሾቹ በእስር ቤት ውስጥ ያሉ በመን ሁኔታ ገንዘብ ሲቀበሉ እንደነበር የታወቀ ነገር የሌለ ሲሆን ግለሰቦቹ ያመጽን ድርጊት ይመራሉ ተብለው ለመለመሏቸው ታራሚዎች ክፍያ ሲፈጽሙ ነበር ተብሏል። በቅሊንጦ እስር ቤት የደረሰው የእሳት አደጋ ተከትሎ ከእሳት ጋር ቃለ ምልልስ ያደረጉ የሟች እስረኛ ቤተሰቦች የቤተሰብ አባሎቻቸው የሞቱበት ሁኔታ እንዳይታወቅ አስክሬን በልዩ መንገድ ታሽጎ እንደተሰጣቸው ማስታወቃቸው ይታወሳል። በእስር ቤቱ አካባቢ ያሉ ነዋሪዎች በበኩላቸው ከቃጠሎ በፊት በእስር ቤቱ የተኩስ ድምጽ ይሰማ እንደነበርና እስረኞቹ በዚህ የተኩስ አደጋ መሞታቸው ለመገናኛ ብዙሃን ሲገልጹ እንደነበርም የሚታወስ ነው። ይህ በእንዲህ እንዳለ በእሳት በቃሊቲ እንዲነሳ አደርጋቸዋል ተብለው ከተከሰሱት ውስጥ ተወልደ ኢትዮጵያዊው ስዊድናዊው የልብ ቀዶ ጥገና ስፔሻሊስት ዶክተር ፍቅሮ ማሩ እንደሚገኙበት የስዊድን የውጭ ጉዳይ ሚኒስቴር መስሪያ ቤት በመጥቀስ የስዊድን ቴሌቪዥን ዘግቧል። ላለፉት 3 ዓመታት በእስር የሚገኙት ዶክተር ፍቅሮ ማሩ እጅግ ከተራዘመ የፍርድ ሂደት በኋላ በቅርቡ የጥፋተኝነት ውሳኔ እንደተላለፈባቸው ይታወሳል። በቃሊቲ እሳት ቃጠሎ ወቅት ለሕክምና ሆስፒታል የነበሩት ዶክተር ፍቅሮ በምን መነሻነት ይከሰሱ እንደቻሉ የታብራራ ነገር የለም። ከቅርብ ጊዜ ወዲህ ዶክተር ፍቅሩ የጤንነት ጉዳይ አሳሳቢ ደረጃ መድረሱ ሲነገር ለረጅም ጊዜ በሕክምና እንደሚገኙም ተዘግቧል። የስዊድን ፖለቲከኞችና ሌሎች ተቋማት ዶክተር ፍቅሩ ለማስፈታት የተለያዩ እንቅስቃሴዎችን ሲያደርጉም እስካሁን የተሳካ ሊሆን አልቻለም። በተለይ በስዊድን መንግስት ላይ የሚደረገው ጫና እየበረታ ሲሆን የስዊድን የውጭ ጉዳይ መስሪያ ቤት በበኩሉ ነገሩ እጅግ እንዳሳሰበውም ገልጿል። በመጨረሻም በሐረር በርካታ ዜጎች ሲታሰሩ በባህር ዳር ደግሞ ፖሊሶች በቁጥጥር ስር ውለዋል። በመጪው ህዳር 29 ቀን 2009 ዓ.ም ከሚከበረው የብሔር ብሔረሰቦች በዓል ጋር በተገናኘ ይሁን አይሁን ባይታወቅም በሐረር ከተማ ከፍተኛ ፍተሻ በመካሄድ ላይ ሲሆን በፍተሻ ወቅት የክልሉን መታወቂያ የያዙ ሰዎች እየተያዙ ወደ እስር ቤት ተወስደዋል። ከሌሎች ክልሎች ሄደው በክልሉ ውስጥ በመስራት ላይ ያሉ በርካታ ዜጎች የክልሉን መስተዳድር መታወቂያ እንዲሰጣቸው ቢጠይቁም ከመጣችሁበት ክልል መሸኛ አምጡ በመባላቸው መታወቂያ ማግኘት ሳይችሉ ቀርተዋል። እነዚህ ዜጎች በፍተሻ ወቅት የክልሉን መታወቂያ ማሳየት ባለመቻላቸው የታሰሩ መሆኑ ሲገለጽ በመቶዎች የሚቆጠሩ ዜጎች በተለያዩ ወረዳዎች ውስጥ ታስረው የሚገኙ ሲሆን ውዝፍ ግብር አልከፈሉም የተባሉ ከ50 በላይ ነጋዴዎች ተይዘው ታስረዋል። በሌላ በኩል ደግሞ በባህር ዳር ከተማ በቅርቡ በቦምብ ፍንዳታ ተጠርጥረው ከታሰሩት ወጣቶች መካከል አንዱ ለሕክምና በሚል ሆስፒታል ላይ ከጠባቂው ፖሊስ ጋር መጥፋቱ ያበሳጫቸው የወታደራዊ እዝ መሪዎች በአንደኛ ፖሊስ ጣቢያ የሚገኙ ኃላፊና ተራ ፖሊሶችንም ማሰራቸው ተዘግቧል። የሳምንቱ አባይ ዜና በዚሁ ተጠናቋል።
ፋኖ 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 ተኩሶ ሲነጉድ የፈሪልንዴ ለፍቴ ጋዳይ ፋኑን ደመካኝ እረተው በሉት ያምበሩ ሰጠው ለነፋስ አንጎሎ 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 እንደ ቁላውፍ እንደ ግሪሳ እንዳውፍ እንዴ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ጋር ተልጦ ደሞ አይላት ውሩታሽ እንደው ሀት ፋኖ ፋኖ ሐረር ለውጋዴ ምን ያህል ይደጋል ተዝባርሽን ጊዜ እንባዬ ይመጣል ለሚያለው ጫካ ለሚያሉ ዱር ሲነጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ልባይ ታም ፋኖ 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 አገሩ ገባ ሳይሰናበት ያጀግና ወታደር ሰውማረግ ፋኖ 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 ይበላ ወርጨቃ ልኳን ደው ምን ሆኖ የልብ ያስታማኝ ናፋኑ 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 ኡሆ ተው ሳቡ 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 መሸብ ሳቡ መሸብ ይጁ ቢራራት ግብራልብ 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 ፋኑ ፋኑ ይወንድ ልጅናት ታጠቂ በግመድ ይወንድ ልጅናት ታጠቂ በግመድ ልሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኑ 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 ከባል እንጀራው ማቴ ተለየ ከባል እንጀራው ማቴ ተለየ እናት ቢያኮኩ ሲነጋታኝ ሲነጋታኝ ፋኑ ፋኑ እረተው በሉት እረተው በሉት ያም ባለቡሎ ሰጠው ለነፋስ አንጓሎ 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 ፋኑ 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 አለችኝ ስንናርጋትና ስንናርጋትና እንዳልብሱ መጣ ማለቷ ቀረና ማለቷ ቀረና ፋኑ 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 የምር ተኳሹን እኛ ስናውቀው ዝናር በቅፊል ማንደባለቀው ማንደባለቀው ፋኑ 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 ወዘት በይ ልቤ እንደ ጀበና እንደ ጀበና አልወጣልሽ የጦር ባፈና የጦር ባፈና የጦር ባፈና የጦር ባፈና
ಸಲೋ ಒಲಿಂಪಿಕ್ಸು ದೇಹ ಮಾತಿಗಳು
የብሳሌ ማበረጋ የተወሰነ ቆይታ እናረጋለን። ምንድነው በኋላነት ቆይታችን የሚያጠነጥነው ከ90 እስከ 97 ምርጫ በተለይ ደግሞ 97 ላይ ሁላችንም እንደምናስታውሰው የታየው አገራዊ ስሜትና ከፍተኛ የለውጥ ስሜትን ተከትሎ ህወሓት መራሹ መንግስት ከዛ በኋላ ሲያካሄዳቸው የነበሩ የዘርን ስሜት ወይም ዘርን መሰረት ያደረገ ብሔርን መሰረት ያደረገ የፖለቲካ አደረጃጀቶችና ተግባራዊነታቸውን በተለያዩ ተቋማቶች ውስጥ የሰራበት ሂደት አንደኛ እሱ፣ ሁለተኛ ደግሞ በተለያየ ደረጃ ያሉ ተቃዋሚ ፓርቲዎችን ለማዳከም ብሎም ከጨዋታው ሜዳ ለማስወጣት ይከተላቸው የነበሩ ስትራቴጂዎችን ሰፋ አድርገን ለማየት እንሞክራለን። ምናልባት ኢየሩሳሌም አበረ በወያኔ ስርዓት ውስጥ በአመራር ደረጃ በተወሰነ መልኩ ከነሱ ጋር ስትሰራ የቆየች ሴትና ከዛ በኋላ ስርዓቱን ትታ ወደዚህ ወደ ውጭ ዓለም በስደት ላይ ያለች እህታችን ነች እና በተደጋጋሚ በዚህ ሬዲዮም በእናረግላትን ጥሪ አክብራ ትገኛለች። አመሰግናለሁ አክብረሽን ስለመጣሽ።
አመሰግናለሁ እኔም ስለጋበዛችሁ።
አዎ፣ እስቲ መጀመሪያ ላይ ምናልባት አሁን አገር ውስጥ ያለው የለውጥ ስሜት እንዴት ታየዋለሽ? እንቅስቃሴው ሀገር ውስጥ የተነሳው የተቀጣጠለው እሳት፣ ለውጥ የመፈለግ እሳት እንዴት ታየዋለሽ? መንግስትስ እየተከተለ ያለው ይሄን ተከትሎ እያራመደ ያለው ፖለቲካ በምን ታየዋለሽ?
የኢትዮጵያ ታሪክ ሰፊ ነው። እንደ አንድ ግለሰብ የራሴን ሐሳብ ነው ለመስጠት የመሞክረው። እንግዲህ ባለብዙ ታሪክ የረጅም እድሜ ያላት ሀገርን በግል ሐሳብ መስጠት በጣም አስቸጋሪ ነው የሚሆነው ከትልቅነቱ አንጻር። ነገር ግን በወቅቱ አብሬስ ሰራ ከመሆን እንደነበረ መጠን ከዛ በኋላ ደግሞ እንዳንድ ኢትዮጵያዊ የራስ ሐሳቦች ስላሉኝ ያንን ወደ አድማጮች በማድረስ መወያየቱ ጥቅም ሊኖረው ይችላል በሚል ነው ሐሳቤን የማነሳው። አሁን ያለው የኢትዮጵያ ሁኔታን እንዴት ታያለሽ? በጣም ሁልጊዜም የማስበው የሚያሳዝንና ልብም የሚሰብር ሁኔታ ሆኖ የሚታየው የኢትዮጵያ የፖለቲካ ታሪክ ትውልድን የሚበላ ነው። በየጊዜው የሚነሳው የኢትዮጵያ ሕዝብ ጥያቄ አንዴ ብቻ ተነስቶ የሚቆም አይደለም። የኢትዮጵያ ሕዝብ በዘመናት መካከል ስለ አንድነቱ ስለ ክብሩ የሚጠይቅ ህዝብ ነው። ተስፋ ሳይቆርጥ ዓለም የጠየቀው ጥያቄ እየተሰማ ለውጥ እየታየ ያለበት አገር ዓለም ላይ ምድር ላይ ነው ምንኖረውና ኢትዮጵያ ህዝብ ጥያቄ ይጠይቃል። የፖለቲካ ኃይሎች ይነሳሉ። ልክ ወንበር ሲሰጣቸው ግን ያንኑ የታሪክ ስህተት ይደግማሉና ይሄ መንግስት ወደ ስልጣን ሲመጣ ምን ነበር የሚለውን መለስ ብዬ ብዙ ጊዜ እንዳስብ አድርጎኛል። አሁን በኢትዮጵያ ውስጥ እየተከፈለ ያለው የህይወት መስዋዕትነት እየተከፈለ ያለው መከራና ስቃይ ምን ነበር? ከየት ወዴት ነው እየሄድን ያለ ነው የሚለውን ነገር ልክ በመጀመሪያ ስልጣን ሲቆጣጠሩ የተገባው ቃል ምን ነበር? ምን ለህዝቡ የገቡት ነገር ምን ነበር? በኢትዮጵያ ውስጥ በህይወታቸው ያለፈው ጠቅላይ ሚኒስትር መለስ ዜናዊ በ20 አመታት ውስጥ ምን ይጠብቃሉ? በ10 አመታት በ20 አመታት ብለው አንድ ግለሰብ በጠየቁ ጊዜ በቀን 3 ቴብልት የሚያደርስ ህዝብ በ10 አመታት ውስጥ ከዛ በ20 አመታት ውስጥ ደግሞ እንደፈለገ የሚያማርጥ ህዝብ እንፈጥራለን ነበርና በተለያየ መድረክ ላይ የተገባው ቃልና አሁን እየሆነ ያለውን ስታይ እርስ በርሱ የሚጋጭ ነውና የኢትዮጵያ ህዝብ ጥያቄ የሚቀጥል ማንንም ሊያስቆም አይችልም። ይሄ ታሪክን ሳነብ ያየሁት ነው። በዘመናት መካከል ይጠይቃል። እነ ዋለልኝ ያነሱት ጥያቄ የተማሪዎች ትግል በኢትዮጵያ የፖለቲካ ታሪክ ውስጥ እነ ኢሃፓና መሰል ድርጅቶች ያነሱት ትግል በተማሪዎች አቅም ተቀጣጥሎ የህይወት መስዋዕትነት ተከፍሎ የመጡት መንግስታት በሙሉ ስታይ የኢትዮጵያ ህዝብ የጠየቀው ጥያቄ የለውጥ ውጤቶች ናቸው። ከዛ ግን የህዝብን ጥያቄ ተቀብለው አስቀጥለዋል ወይ አላስቀጠሉም ወይ ሌላ ታሪክ ይሆናል። ይሄ መንግስትም ያ ነው። ህዝብ ነው በር ከፍቶ ያስገባው። ህዝብ ነው በረሃ ላይ ያበላ ለዚህ ያደረሰው። ልክ ስልጣን ላይ ከወጣ በኋላ ግን ምን አይነት ታሪክ እየተሰራ ነው ስትል የኢትዮጵያ ህዝብ እንደ አመድ አፋፍ እየሆነ ያለበት ነውና የኢትዮጵያ የህዝብ ትግል ጥያቄ ራሱን የሚደግም ሁልጊዜ የሚሄድ ነው። የህዝቡ ጥያቄ የማያቆም ተስፋ የማይ ትልቅ ክብር ነው ያለኝ እኔ ለኢትዮጵያ ህዝብ ጥያቄ። በአስቸጋሪው ሁኔታ ውስጥ ሆኖ ህይወት መስዋዕትነት እየከፈሉ ስለሆነ መብት እየጠየቁ ያሉት እና በጣም የሚያሳዝን ልብ የሚሰብር ቢሆንም ደግሞ ክብር የሚሰጠው ነው ይሄ ትግል። ስለዚህ ለኢትዮጵያ የወቅቱ ያለው የትግል ሁኔታ ያለኝ የኔ ሐሳብ ይሄ ነው።
በነገራችን ላይ አድማጮቻችን ውይይታችን ይቀጥላል፣ ግን እንደ ማስተዋቂያ ከል ከዚህ ከዜና ወጃችን በፊት አዲሱን የጥምረትን ተከትሎ ትምረቱን ተከትሎ እዚህ በስዊድን ስቶክሆልም ለመጀመሪያ ጊዜ ዶክተር ብርሃኑ ነጋ በተገኘበት ከህዝብ ጋር ውይይትን የሚካሄድበትን ምክንያት አድርገን ዶክተር ኮንቴን እና ዶክተር ብርሃኑን በአየር አግኝተናቸው ነበረ እና አቶ ሌንጭ ወለታንም ለማግኘት የሞከርን ነው እና በእኔና በኢየሩሳሌም ዲስከሽን መሀል ከተሳካለን ያችን አስገብተን እንትንላለን። ምናልባት ሁሉንም ተደራሽ ከማድረግ አንጻር ነው። ይቅርታ አቋረጥኩኝ። እስቲ ወደ ውይይታችን እንመለስና ምናልባትም እስቲ የህወሓት መራሹ ስርዓት የራሱን መንግስት አስጠብቆ ለመሄድ በተለይ 97 ላይ ከፍተኛ ድንጋጤ ውስጥ የከተተው ህብረ ብሔራዊ ስሜትን ተከትሎ የተፈጠሩ ወይም ያንን ነገር ለማዳከም ሲሰሩ የነበሩት ምናልባት ማንቺ በነበርሽበት የአመራር ደረጃ ላይ ሲሰሩ የነበሩትን ዘርን ወይም ይሄ ዘርን መሰረት ያደረጉ ስራዎች፣ ብሔርን መሰረት ያደረጉ ስራዎች ምን ምን ነበሩ? ምናልባትም በዚህ አጋጣሚም ኢየሩሳሌምን የማያውቃት ይኖራል ብዬ አልገምትም፣ ግን ለማያውቃት ደግሞ የተወሰነ ስለ አንቺም ስለነበረሽ ፖዚሽንም የጥለሽ ወጣሽበትን ማካሄድ በዛው ነካ ነካ አድርገን ብናልፍ።
እሺ ያው የኢትዮጵያ የአሁን ያለችበት የፖለቲካ የዘር ፖለቲካ ችግር ከኔ ልቅ ሰፊው ቀጥ ያላችሁ ሰዎች እንዳሉ አቃለሁኝ ግን እኔ ልክ ከትልቅ ባህር ውስጥ አንድ ትንሽ ማንኪያ ያክል የማውራት ያክል ነው ማወራው ምክንያቱም ስሰራ የነበረው ነው አዲስ አበባ ከተማ ላይ ነው አስተዳደር ውስጥ ነው በአዲስ አበባ ያው ጋዜጠኝነት ነው ያጠናሁት የተመረኩትም የተወሰነም በጋዜጠኝነት ሙያ ሰርቻለሁ ከዛ በኋላ ግን ሴቶች ጋር በተያያዘ ሴቶች መብት ላይ ስሰራ ስለነበረ ከሴቶችና ህጻናት ወጣቶች ጉዳይ ቢሮ በአዲስ አበባ ከተማ አስተዳደር እዛ አማካሪ ሆኜ ስሰራ ነበር በኢሃዲግ መንግስት ህዋት መራሹ መንግስት ውስጥ ደግሞ የአዲስ አበባ ኢሃዲግ ሴቶች ሊግ ጻፊ ከዛ በኋላ ምክትል ሊቀመንበር ሆኜ ስሰራ ቆይቻለሁ ስለዚህ እንግዲህ ከግዙፉ የኢትዮጵያ ህዝብ የፖለቲካ አስተዳደር ውስጥ ትንሿን ነው መንካት መፈልገው ያም ቢሆን ግን የነበሩ ነገሮችን ማቃቸውን ያክል ማውራት የሚያስችል ስለሆነ ምናልባት ወደ አድማጮቻችን ሲደርስ አድማጮች የየራሳቸውን ሐሳብ መውሰድ ይችላሉና የተወሰነ ሊጠቅም ይችላል ስለዚህ ይሄንን ማወቅ ያስፈልጋል ብዙ የጠለቀ ዕውቀት ባይኖረኝም ያየሁትን የሰማሁትን የቀመስኩትን ግን እንደማውራ እርግጠኛ ነኝ
ምናልባትም ከነበረሽ የሥራ ድርሻ አንጻር እዛ ውስጥ በእውነታ ሲተገበር የነበረውን ነገር አድማጭም እንዲገነዘበው አሁን ላይ ያለው ይሄ ብሔር መሰረት ያደረገ ፖለቲካ ምን ያክል በተቋማቶች ውስጥ ሰርጾ የገባ እንደሆነ ለማሳየት ነው ዋናው ዓላማም እዚህ ድረስ አድከመንሽ እንድትመጪና ያለሽን ኤክስፒሪየንስ እንድታካፍልኝ ነው ነውና ምናልባት ከዛ አንጻር ከነበርሽበት እውነተኛ ፋክት አንጻር ተነስተን
ከዛ ቀደም ብሎ እስቲ የዛሬውን ዝግጅት በተመለከተ ስለ ዝግጅቱ እንንገልጸው አለና ባካችሁ ፈቀዱልን ስላሉ ለስነሱ ሁለት ደቂቃ እንሰጣችኋለን ነው ሁለት ሶስት ደቂቃ ትከተላላችሁ ይሄንስ ሃሎ ተናስተልኝ ሃሎ
ሃሎ
ተናስተልኝ
ተናስተልኝ
የዛሬውን የስቶክሆልም የሚደረገውን የጥምሮቹን ወይንም ኢትዮጵያ ለማዳን የተጣመሩትን ድርጅቶች ስብሰባ በተመለከተ የምንለው አለ ብላችኋል አዘጋጆቹ ጌታዬ መስመሩ ክፍት ነው ለእናንተ
አዎ ያው በዛሬው ዕለት የኢትዮጵያ አዲስ የተመሰረተው የኢትዮጵያ ሀገራዊ ንቅናቄ በዚህ በስቶክሆልም ለመጀመሪያ ጊዜ በአጠቃላይ ከዚህ በስዊድን ካለው ማህበረሰብ ጋር ውይይት ያደርጋል። ይሄ ውይይት እንግዲህ በዚህ አካባቢ የሚገኙ ኢትዮጵያውያን ያላቸውን ጥያቄ ሐሳብ የሚስተናገድበት መድረክ ነው። ከዛም አልፎ ለዚህ አዲስ ለተቋቋመው ሀገራዊ ንቅናቄ ማህበረሰቡ ድጋፍ ለማድረግ ለሚፈልጉ ሁሉ ለዚህ ይሄ ጥሩ አጋጣሚ ነው። በዚህ አጋጣሚ ይሄንን ድጋፍ ለማድረግ ለሚፈልጉ በአንዳንድ ምክንያቶች ደግሞ በዚህ ፕሮግራም ላይ መገኘት ለማይችሉ አጋጣሚውን ክፍት ለማድረግ በምን መንገድ ማድረግ እንደሚችሉ ለመክለስ ነው አንዱ ምክንያት እና ይሄንንም ተመልክቶ ፕሮግራሙ ዝግጅቱ አልቋል የሚጀምረው በ8 ሰዓት ነው አድራሻው ኩንግስተን ስጋታን 17 ነው እንግዲህ ከቢሪያል ያርል ሆቴል አጠገብ ያለ ነው በኢማኑኤል ሽርካ ውስጥ ነው የሚካሄደው በትራንስፖርት ሮድማን ስጋታን ያለው ቱነል ባና ስቴሽን ቅርብ ነው የ3-4 ደቂቃ መንገድ ነው እንግዲህ እዛ መገኘት ይቻላል እዛ ላልተገኙ በምን በኩል መረጃዎችን ሊያገኙ እንደሚችሉ ስልክ ቁጥር መተው ፈልጋለሁ አንዱም 073-618-3501 እደግመዋለሁ 073-618-3501 ወይም 07 07 07 54 58 06 ቢደውሉ ማንኛውንም ለማድረግ የሚፈልጉትም በዚህ በኩል ማድረግ ይችላሉ እና እንግዲህ ለማህበረሰቡ ጥሪ አክብሮት ጥሪያችንን እናቀርባለን። ይሄንኑ መልእክት ለማስተላለፍ ነው። አመሰግናለሁ።
ጌታዬ መቼም አንድ ነገር ሲሰራ አላማ ይኖረዋል። አንድ ፕሮጀክት ሲታቀድ የሆነ ውጤት እንዲያመጣ የሚፈልገው ነገር አለ። ምንድነው አዘጋጆቹ ይሄንን ከኢትዮጵያዊ ጋር ስታሰባስቡ ምንድነው አላማችሁ?
አላማችን ተደጋግሞ የሚገለጽ ጉዳይ አለ። አሁን ያለውን ይሄንን በጣም የከፋ አስተዳደር ለመለወጥና ወይም ለማስወገድና በሀገራችን ፍትህ፣ ዲሞክራሲ፣ ህዝባዊ ስርዓት እንዲሰፍን ለማድረግ ይሄ የተናጠል ትግል እንደማያዋጣ ግልጽ ነው። በደንብ ይሄ ሁሉም የተረዳው ሀቅ ነው። ስለዚህ አሁን የኢትዮጵያ ሀገራዊ ንቅናቄ የመጀመሪያውን ጅምር ጀምሯል። በዚህ ንቅናቄ ውስጥ አራት ድርጅቶች ተባብረው አንድ ላይ ሆነው ለመስራት ተነስተዋል። የኢትዮጵያ ሀገራዊ ንቅናቄ መስርተዋል። ይሄ በዚህ የሚቆም ሳይሆን ሌሎችንም ተጨማሪ ትሎች አካቶ ሰፋ ያለ ኢትዮጵያዊ ንቅናቄ ለመፍጠር ነው። ወደፊትም ለሚመሰረተው የሽግግር ሁኔታ ካሁኑ አመቻች የሆነ መንገዶችን ለመፍጠር የታቀደ ነው። ስለዚህ ያንን ሐሳብ የነዚህ ድርጅቶች በዚህ አንጻር ሊያደርጉ ያሰቡትን ወደፊት ምን እንደታቀደ ምን መሆን እንዳለበት ከህብረተሰቡ ጋር ተገናኝቶ የሚያስፈልገውን ማብራሪያ ለመስጠት ነው። በሁለተኛም በዚህ ጉዳይ ላይ ተቃውሞም ያላቸው ይሄንንም ድጋፍ የሚያደርጉ ግን ግልጽ ያልሆኑ ጉዳዮች ካሉ ያንን ለማብራራት እንዲቻል ሲሆን፣ በሶስተኛ ደረጃ እንግዲህ የኢትዮጵያ ሀገራዊ ንቅናቄ ያለበትን ኃላፊነት ለመወጣት ከማህበረሰቡ የሚፈልገው ድጋፍ አለ። የተለያየ ድጋፍ ነው። ያንንም ድጋፍ ማህበረሰቡ እንዲያደርግ እንዲችል በፊት ለፊት ቀርቦ ለማህበረሰቡ ለማሳወቅ ማህበረሰቡን በዚህ አጋጣሚ ሊያደርግ የሚችለውን እንዲያደርግ በዛ መንገድ ታስቦ የተዘጋጀ ፕሮግራም ነው።
መልካም እድል እንመኝላችኋለን። እንግዲህ ስብሰባችሁ የተሳካም እንደሚሆን ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ።
እሺ፣ እኔም የኢትዮጵያ ድምፅ ሬዲዮን ይህን እድል ስለሰጠኝ አመሰግናለሁ።
በዚህ አጋጣሚ ለእናንተም ለአድማጮችም መግለጽ የምፈልገው ቅድም አንድ አድማጭ ደውለው በፎዬ ውስጥ በውስጥ መስመር ስለ ኤርትራ ተገነጠለች አትሉን ምናምን የሚል ተናግረው ነበር መሰለኝ። እና የኢትዮጵያ ድምፅ ሬዲዮ ደግሞ ሚዲያ እንደመሆኑ መጠን የሰዎችን አሳሰብ ምንድነው መልእክት መያዝ አይፈልግም። እንደ እውነቱ ከሆነ ያ ጥያቄ ለምን እንደተነሳ የማይገባኝም እኔ በዛሬው ዕለት ምን ምክንያት እንዳለው የማይገባኝም። ያንን በመክፈት ብንከፍተው ኖሮ በሰፊው ሌላው ደግሞ ተቃዋሚ ያንሳቸው የሚሉትን የሚቃወም የተለያየ እንትን ሊመጣ ይችል ነበርና ጊዜያችንን ያጣባው ነበር። አሁን አንድ አድማጭ ደውለው ኤርትራዊ ናቸው ያለ ቦታውን የተጠየቀው እኛ ምን ፈልገው ኢትዮጵያዊ ኢትዮጵያ በሰላም በአንድነት በዲሞክራሲ ወዘተ ነው ያሉት። ያንን መክፈት አልፈልግንም። ለምን እንዳነሱት የመጀመሪያውም ጥያቄ ለምን ኤርትራ ተገነጠለች አትበሉ ለምን እንዳሉ አላውቅም። አርስታችን ሌላ ነው። ዛሬ እኔም ምፈራው ምንድነው አንዳንድ ጊዜ የበሰለ አንድ ሞቅ ያለ ዲስከሽን ኢትዮጵያ ውስጥ በሚደረግበት ጊዜ ትግሉ እየተነከረ በመጣበት ጊዜ ወያኔዎች ምን ያደርጋሉ? አንድ አርስት ይከቱና እኛን እዛው እንድንባላ ያደርጉናል። እንደዛ አይነቱን አርስት ጠንቀቅ ማለት ያስፈልጋልና ቅድም የተወረወረው ጥያቄ በመጀመሪያ ደረጃ ለምን ዛሬ እንደተወረወረ አልገባኝም። እኛ ስለ ኤርትራ አላወራንም። ተገነጠለች፣ ነጻ ወጣች፣ ኢትስ ኢረሌቫንት ለኔ። ኢትዮጵያ ኤርትራ ሁለት ሀገሮች ናቸው በአሁኑ ጊዜ። ህዝቡ ተፈቃቅሮ ወደፊት አንድ ይሁን ሌላ ጥያቄ ነው። ግን የሌላ አርስት አንስቶ እንዲያስበሉ አይገባኝም እኔ። እና እንዲህ አይነቶቹ ነገር ጥንቃቄ ልናረግበት ይገባል። ሰዎች አርስቲ አስጥንት ነው ያሉ። አሁን ወደ ውይይታችሁ።
ያው ምናልባትም እንግዲህ ካለው የጊዜና የቦታ ሴንሲቲቪቲ አንጻር ነው ወይዘሪት ኢየሩሳሌምንም አቋርጠን ወደዛኛው የገባ ነው። በእንግዲህ አድማጮቻችን ስም ይቅርታ ለመጠየቅ ወዳለውና ምናልባት ወደ ውይይታችን ተመልሰን እንመጣለን። አይ ቲንክ 25 ደቂቃ አካባቢ አይበቃም አቃለው፣ ግን 25 ደቂቃ አለን። አጠራ አድርገን ዲስከስ ለማድረግ እንችላለንና ምናልባት ከቆምንበት ለመቀጠል ለማስተዋወስ ያክል ያው በአንቺ በነበርሽበት የተቋማት አደረጃጀት ውስጥ ይህ ዘርን መሰረት ያደረጉ ስራዎች በከፍተኛ ደረጃ እንደሚሰሩ እናቃለና በተግባር አንቺ እዛ ውስጥ ስለነበርሽ ምን አይነት ይዘት ነበራቸው? በተለይ ደግሞ ይህ 97 ምርጫን ተከትሎ የሀገራዊ ስሜት መነሳሳትን ሰው ለውጥ የመፈለግ ሂደትን ተከትሎ ትልቅ ድንጋጤ ውስጥ የከተተው ህወሓት መራሹ ስርዓት ይህንን ዘርን መሰረት ያደረገ ፖለቲካ በየአንዳንዱ ሴክተሮች ውስጥ አስገብቶ እንዲፋፋ ያደረገበት ሂደቶች ነበሩና እስቲ ዘርዘር አድርገሽ ያን ነገር ተሳይ።
እንግዲህ ይሄ ስልጣን ላይ ያለው መንግስት ወደ ስልጣን ሲገባ ያደረገው ነገር ኢህዴን የሚባል ድርጅት የአሁን በአዲን ተብሎ የሚጠራው በወቅቱ ከተለያየ ብሔር ብሔረሰቦች የተወጣጣ ኢትዮጵያዊነትን ማዕከል ያደረገ አብሮ ታግሎ የመጣ ድርጅትን የማፍረስ ስራ ነው የተሰራው። ኢህዴንን ወይም አንድም ነው የሚባለው አማራ ናሽናል ዲሞክራ አማራ ኢትዮጵያ ናሽናል ዲሞክራቲክ ሙቭመንትን አንድም ወደሚል አማራ ናሽናል ዲሞክራት ብሔራዊ ቅርጽ እንዲይዝ ነው የተደረገው። ለምን ህወሓት ቲፒኤልኤፍ ትግራይን ወክሎ ሲታገል ነው የመጣው። ስለዚህ ሁሉም የብሔር ቅርጽ ይዘው እንዲዋቀሩ ነው የተደረገው። ከዛ በኋላ በኃይለ ነው የተወሰነና የተቀየረበት ነገር ነው። ሁሉም ብሔራዊ ድርጅት ሆኖ ይሄ የዘር ፖለቲካ እንዴት ወደ ህዝብ ውስጥ የማስረጽ ስራ የተሰራው አደረጃጀቶች በመፍጠር ነው። እንዳልከው 1997 ላይ የነበረው ምርጫ ማንኛውም ኢትዮጵያዊ እንደሚያስታውሰው የፖለቲካ ግለቱ ከፍተኛ የሆነበት ወቅት ነበር። አንደኛው የምርጫ ስነ ምግባር ማስፈጸሚያ ህግ እስከታች ወረደ ራሳቸው ማለት ነው። የምርጫ ስነ ምግባር ማስፈጸሚያ ህግ ኦሪንቴሽን ተሰጠ። ምርጫ እንዴት ዲሞክራሲያዊ ሆኖ መካሄድ እንዳለበት ተሰራ። ይሄ ልክ ሲሰራ ምቹ ሁኔታ ፈጠረ። ተቃዋሚዎች የራሳቸውን ፕሮፓጋንዳ በቴሌቪዥን በቀጥታ የማሰራጨት እድል የተጀመረበት ወቅት ነበረ። ስለዚህ ልቡን መግዛት የቻለው ፕሮፌሰር ብርሃኑ ነጋና እነሱ ሲመሩት የነበረው የተለያዩ ተቃዋሚ ድርጅቶች ቢኖሩም መጨረሻ ላይ ቅንጅት ሆኖ ወደ አንድ የመጡት ልቡን የህብረተሰቡን ልብ መግዛት የቻለ ፕሮፓጋንዳ ማቅረብ ችለዋል በምርጫ ቅስቀሳው። ይሄንን ተከትሎ ህዝቡ ትልቅ የምርጫ ነውጥ ነበረ። የመጀመሪያው ሰልፍ ላይ ትልቅ ህዝብ ወጣ። ያ ገዢው መንግስት የጠራው ሰልፍ ነው። በማግስቱም እንደገና እጥፍ ህዝብ ወጣ ቅንጅት የጠራው ሰልፍ ላይ የድጋፍ ሰልፍ ላይና ትላንትና ለሆዳችን ዛሬ ግን ለእምነታችን እያለ ነበር ህዝቡ ሲጨፍር የነበረው። የወታደር መኪኖች ሁሉም ሁለት ጣት ነበር ምልክት ያንን ያሳዩ ነበርና ወቅቱ ህዝቡ ያመነበትን የመረጠበት። እንደዛም ቢሆን ግን ትልቅ የሆነ ቁጥጥር ነበር በገዢው መንግስት። ግን ከመቼውም ጊዜ የተሻለ የፖለቲካ ምቹ ሁኔታ ነበር ለመወዳደር። ተመረጠ ህብረተሰቡ። ልክ ይሄ ምርጫ 97 ክራይሲስ ነው ለገዢው መንግስት፣ ኪሳራ ነው። ምክንያቱም ያልተጠበቀው የኦፖዚሽን ፓርቲ ተቃዋሚው ፓርቲ ያሸነፈበት፣ የተለያዩ ከተሞችን ድምጽ የማጭበርበር ስራ የተሰራበት፣ አዲስ አበባ ግን ሙሉ ለሙሉ ላይቭም የሬዲዮ ስርጭት ስለነበረ ይዘገብ ነበር። ከዛ እንዲቋረጥ ነው የተደረገው። ለምን እዚህ ቦታ አሸንፏል እዚህ ቦታ አሸንፏል ነው ቅንጅት። ስለዚህ እንዲቋረጥ የተደረገበት ያለ ሁላችንም ታሪክ ላለመድገም ባጭሩ ይሄ ሰኔ አንድ ላይ ብዙ ሰው የተገደለበት ብዙ በአገራችን ክፍል የተደረጉ የነውጥ ማዕበል የተፈጠረበት የምርጫ ወቅት ነው። ይሄ የፈጠረው የፖለቲካ ውጥረትን የማፍረስ ስራ መሰራት ያለበት አደረጃጀቶችን በመፍጠር ነው።
አሁንም ከይቅርታ ጋር አላቋረጣችሁ ነው። አሁንም አንድ እንግዳ ባየር ላይ ያለኝ የዛሬው የስብሰባ ተካፋይ ናቸው። አጭር ነው። ጤና ይስጥልኝ ጌታዬ። ሃሎ
ጤና ይስጥልኝ።
አድማጮቻችን አሁን ደግሞ ከኛ ጋር ባየር ላይ ያሉት አቶ ሌንጮ ለታ ናቸው። ጌታዬ ለምን ስቶክሆልም ስብሰባ እንደመጡ አጠራ አርገው ቢገልጹልን።
የባህላዊ ሁኔታ ስለሆነ ነው መሰለኝ ጌታዬ ትለኛለ። እኔ ማንንም ጌታ አይደለሁም። ወንድሜ ብትለኝ ደስ ይለኝ ነበር። ሁለተኛ ስቶክሆልም የመጣ ነው የኢትዮጵያ ሀገራዊ ንቅናቄ ከህዝብ ጋር ግንኙነት የሚያደርገው ለዛ ጉዳይ ነው መጣ ነው። ስቶክሆልም ተመረጠው እዚህ ያለው አዘጋጅ ኮሚቴ ከሁሉ ድርጅቶች የተውጣጣ በብርታት ሰርቶ ስለጋበዘን ነው።
ለመልስ እንግዲህ እርሶ ለጠየቁት ላሉት ኮሜንት ደስ ብሎኛል። ወንድም ወንድም እንባባል ደስ ይለኛል። ግን እንዳጋጣሚ ሆኖ ጌታ የምለው ማንንም ነው ትንሽም ትልቅም ምንም ሳልል ይቀለኛል ለስራው። አንቱ አንተ ከማለት ጌታዬ ማለቱ ሁሉም እንትን ይላል። ወንድሜ ብል ይቀለኛል ትክክል ነው። ግን ልምድ ሆኖ ነው እንዳሉት። ምን ይጠብቃሉ ጌታዬ ከዚህ ውይይት?
እኛ ተስፋ የምናደርገው ይሄ የተቋቋመው አዲሱ ኢትዮጵያ ሀገራዊ ንቅናቄ ሰፋ ያለ ተሳትፎ እንዲኖረው በልዩ ልዩ አካባቢ ያሉትን ኢትዮጵያኖች አነጋግረን ድጋፍ እንዲያደርጉልን የበለጠ ደግሞ እዚህ ውጪ ብቻ ሳይሆን አገር ቤትም ይሄ ውጪ የተደረገ ያለው መግባባትና መስማማት መረዳዳት እስካገር ቤት እንዲያስተጋባና ለታጋው ህዝቦቻችን የሞራል ምንጭ እንዲሆን ነው።
ጌታዬ መልካም ምድል እንመኝላችኋለን። የዛሬው ስብሰባችሁ የተሳካና የተቃና እንደሚሆን ባለሙሉ ተስፋ ነን። ጤና ይስጥልን።
ጤና ይስጥልኝ።
ከይቅርታ ጋራ አሁን እንግዲህ ውይይቱ ወደ እናንተ እመልሰዋለሁ።
ያው እንግዲህ መግቢያችን ላይንም ወይዘሪት ኢየሩሳሌምን ይቅርታ ጠይቀን ይሄንን ድል ካገኘን ባላንስ ለመፍጠር ሁሉንም ማስተናገድ ስላለብን እንደ ሚዲያ ተናግረን ነበርና
አስፈልጊም
ስለሆነ ትረዳናለች ብለን እናምናለን።
ይቅርታ የሚያስጠይቅ ነገር አይደለም። ምክንያቱም አስፈልጊ ነው ወቅታዊ ህብረተሰቡ መስማት አለበት ወደ ስብሰባውም ለመምጣት። ስለዚህ አምንበታለሁ። ወደ ዋናው ወደ ነበርንበት سنመለስ የምርጫ 97ን ተከትሎ የገዢው መንግስት የኢሃዴግ ወጣቶች ሴቶች ሊግን በየመመስረት የማቋቋም ስራን እየተሰራው በሀገር አቀፍ ደረጃ እነዚህ አደረጃጀቶች ራሳቸውን የቻለ ቅርጽ አላቸው። በብሔርን መሰረት ያደረጉ ናቸው። ያው ዋናው የገዢው ፓርቲ ዘርን ማዕከል ያደረገ ፖለቲካ እንደመሆኑ መጠን ክንፎቹም ሊግ የኢሃዲግን አላማ ፕሮፖጋንዳ በህዝብ ውስጥ የሚያራምድ ነውና በተመሳሳይ ህወሓት የትግራይን የአማራን የደቡብ ክልልንና የኦሮሚያ ክልልን ማዕከል ያደረጉ ዘርን መሰረት ያደረጉ አደረጃጀት ፖለቲካ ነው። ወደ ወጣትም ወደ ሴቶችም ሲኬድ በዛ ደረጃ ነው የተዋቀሩት። እዛ ያደረሰው እነዚህ አደረጃጀቶች እንዴት ተፈጠሩ ለሚለው መጀመሪያ ላይ የሴቶች ማህበር የወጣቶች ማህበር ነበር። 80ዎቹ ውስጥ መጀመሪያ ላይ የተቋቋሙ ኢሃዲግን ያቋቋማቸው ግን እነዛ አደረጃጀቶች በጣም አስቸጋሪ ሆኑ። የውጭ ድርጅቶች ነበሩ ልማትን መሰረት አድርገው በጎ አድራጎት ኤንጂኦ የሚባሉት ማለት ነው። ከነሱ ከፍተኛ ድጋፍ ስላላቸውና ከገዢው መንግስት ድጋፍ ስለማያገኙ ምርጫ ላይ እንደፈለገ ሊጠቀምባቸው አልቻለም ነበር። በወቅቱ የነበሩት አመራሮች ነው የማለት አቅም ነበራቸው። ስለዚህ የራሱን አባሎች እነዚህን ማህበራት መቆጣጠር እስኪችል ድረስ ሌላ ፓራላል አደረጃጀት መፍጠር ግድ የሆነበት ወቅት ነበር። 97 ላይ ደግሞ የነበረው እንዳለ አዲስ አበባ ላይ የቅንጅት ስለሆነ ተቆጣጥሮ ያሸነፈውና በወቅቱ ምርጫው የተጨበረበረ መሆኑና ስልጣን ለመውሰድ ፈቃደኞች ሳይሆኑ ለቀው ስለወጡ ባላደራ ማቋቋም ነበረበት። ለምን ኢሃዴግ መግዛት አይችልም ተሸንፏል። ያሸነፈው አካል ደግሞ በተለያየ መንገድ አቢዩዝ ስለተደረገ መቀበል አልፈልግም። ስለዚህ ባላደራውን ራሱ ኢሃዴግ ፎርም አደረገ። የራሱ ሜምበሮች አቋቁሞ ማህበር ይቅርታ ፎረም የሚል የኢሃዴግ የወጣቶች ፎረም፣ የነዋሪዎች ፎረም፣ የሴቶች ፎረም በሚል አቋቋሙ አዲስ አበባ ላይ ነው ይሄ ሆኖ አዲስ አበባ ላይ ነው ፎረም ያለው ሌላ ክልል ላይ አልተመሰረተም እስካሁን ከዛ እነዚህ ፎረሞች ከህዝብ ጋር ሆነው የኢሃዲግ የሚሰጣቸውን ተልእኮ ማስፈጸም ነው ባላደር አስተዳደር የተመሰረተው በፎረሞቹ ዞሮ ዞሮ ምንድነው ራሱ ፓርቲው ማለት ነው ይሄንን የመሰረተውና በዚህ ውስጥ ተገብተው የኢሃዲግ ሴቶች ሊግ እንዲወለዱ ተደረገ የኢሃዲግ ሴቶች ሊግ የወጣቶች ሊግ
የነዋሪዎች
አዲስ አበባ ላይና አገር አቀፍ ደረጃ ህዝብ መካከል አንድ ለአምስት ህዋስ ተሰሰር መሰረታዊ ድርጅት እስከ መንደር ድረስ ተፈጥሮ የኢሃዲግ ፕሮፖጋንዳና አላማ የመቀልበስ ስራ 97 ላይ የተፈጠረው ግለትን የተፈጠረው መወዛገብን የማፍረስ ስራ ነው የተሰራው
ምናልባት ይሄንን ተከትሎ አደረጃጀት ላይ ተመረጠ አክሰዎች ይግል ምንድነው ትምርት ሲሰጥ የህዋትን የበላይነት እንድትቀበሉ መጀመሪያ ላይ የሚደረግበት ሂደት እንዳለ በጨዋታችን ከሬዲዮ ውጪ የነገርሽኝ ጊዜ ነበርና አድማጮቻችን እስቲ እንዲረዱት ያንዳንዱ የወያኔ አባል ሆነን ወያኔ እንግዲህ የኢሃዲግ አባል ሆኖ ሲመዘገብ በመጀመሪያ እንደ ክራይቴሪያ የሚጠየቀው የህዋት የበላይነትን አምኖ መቀበል ነው እና እዛ ላይ እስቲ ተወሰነ ብትይ ነው
አው እንደዚህ በወረደ መንገድ አይደለም በወረደ መንገድ ህዋት የበላይ ነው ምናምን በል አይባልም ለምን ፖለቲካውን ሲያራምዱ ምንድነው ሁሉም እኩል ነው ኢትዮጵያ እኩል ነው ነው ግን እያንዳንዱ ስራ ላይ ሲተገበር ነው ምታየው እያንዳንዱ ስራ ላይ የሚመጣበት መንገድ ነው ድርጅቱ ላይ የህዋት መራሽ መንግስት ወይም ኢሃዲግን ስትቀላቀል ለኢሃዲግ እስከ ህይወት መስዋዕትነት እንድትከፍል ቃል ገብተህ አምነህበት እንድትገባ ነው ከዛ በኋላ ግን አማራ አሁን አማራ ነኝ ካልክ በአዴን ውስጥ ነው የምትደረጀው ስለዚህ ፖለቲካው ምርጫ ሳይሆን የማንነት ጥያቄ እንድ ብሬኖሽ ሁሉም አሁን እኔ ፖለቲካ ምርጫ ነው አይደል እንዴ ፖለቲካ እኔ ያ የመጣውበት የዘር ግንድ ከዚህ ስለሆነ ለምሳሌ አሁን ከተለያዩ ብሔረሰብ የተወለዱ ሰዎች ኢትዮጵያዊነትን ለማስተጋባት ይቀላቸዋል ለምሳሌ ግን ምሳሌ ስንወስድ ከኦሮሞና ከኦሮሞ ቤተሰብ የተወለዱ ሰዎች ኦህዴድ ውስጥ ሲደራጁ ኦሮሞነት ትክክል ነው ኦሮ ይሄ ኦህዴድን ከጎዳው ማንነቴን እንደጎዳው ነው ተብሎ ነው የሚያምኑት ልክ አንተ የመጣው ከዚህ ነው ስለዚህ ይሄን ትደግፋለህ ተብለህ ነው የምትደርስ ስለዚህ ፖለቲካው ምንድነው ምርጫ ሳይሆን የማንነት ጥያቄ ያረጋግባል ፖለቲካው እንጀራ ይሆናል ፖለቲካው እምነት ይሆናል ዘር ነው ዘርክን አገናኙት ከዘር ጋር መጥቶት ስለዚህ ነው ይሄ ትክክል ያልሆነውን ነገር ትክክል አይደለም እንዳት ትክክልም ባይሆን ማንነቴ ነው ስለዚህ ቀበለው ልክ አሁን ትግራይን በትግራይ ህዝብ ስም ትግራይን አደረጃጅተውታል ስለዚህ ህዋሃት ችግር እየሰራ አይ እኔ መጣውት ከሱ ስለሆነ እሱን መጣውም እንደ ኃጢያት ተደርጎ እንዲቆጠር ዲሞክራሲ ግን ይሄን አይደለም በዘር በዛ መንገድ ነው ያደረጃጀው
ምናልባት እነዚህ የዲሞክራሲ የተለያዩ ጽንሰ ሐሳቦችን ሌላ ጊዜ እንመጣበታለን በዋናነት አሁን ላይ ብናየው ደስ የሚለኝ ይሄ ምንድነው ዘርን መሰረት ያደረጉ አደረጃጀቶች በምን ያክል ተንሰራፍተው እንዳሉ አድማጮቻችንም እንዲረዱት ያክል ስለሆነ
ያንን ነው እየተናገርኩ ያለሁት ምን ያክል የከፋ እንደሆነ ነው እዛው ኢሃዲግ ውስጥ ሆነ ለመቃወም እንኳን ማትችልበት ምን አይነት አጣብቂኝ ውስጥ ሰው እንደዜጋ ለኢትዮጵያ የተሻለ ነገር ከመሰብ ይልቅ በብሔር ሽፋን ብቻ ጭምብሉ ብሔር ስኮፕ ብሔር ብቻ ስለሚሆን አራት ብሔራዊ ድርጅት ቀርቦ ሲነጋገር አንተ ሳይድ መታረገው ዞሮ ዞሮ ለዚህ ለቆምክበት ብሔራዊ ድርጅት ይሆናል
ስለተም ምን ትክክልም ይስራ ያንቺ ብሔር ተወካይ ሆነ ያ ድርጅት ስለተም ቢሰራ ተቃወሚ ማለት ነው
ያ ከሀገራዊ መፍትሄው ይልቅ ብሔራዊ
ለዚህ ለዘርሽ
ያስቆማል ይሄ የፖለቲካው ባህሪ ነው ለዚህ ነው የዘር የፖለቲካ አካሄድ ይጎዳል ከዛሬ ፖለቲካ አካሄድ ይልቅ ለኢትዮጵያ የሚያወጣው ለህብረተሰባችን የሚያወጣው እንደ ብዙሃነታችን ሀገራዊ ኮንሰንሰስ ያለበት አሁን እከሌ ከከሌ ተወለደ እሱ ተፈጥሯዊ ነው መርጣህለት ወለደበት አይደለም ፖለቲካ ግን ይሄ መሆን አልነበረበት ግን ምንድነው የሆነው ላንድ ሲያደርግ የዚህ የዘር ፖለቲካው ይሄን ማዕከል አድርጎ ነው ሲመቸኝ እንደዚህ ሆኝ ነው ሳይመቸኝ እበተናታለሁ ዛሬ ኢትዮጵያ ያለችበት ደረጃ ዓለም ወደ አንድ የመግባባት ደረጃ ወደ አንድነት ደረጃ እየተጓዘ ነው አይደለ እኛ ግን ኢትዮጵያዊነት ምንድነው የሚለውን ሰሌዳ ላይ ስንጽፍ ስናጠፋ አይደል እንዴ እየኖርን ያለ ኢትዮጵያ የተገነባች ሀገር ነው የ3000 ዓመት ታሪክ ያላት ሀገር ናት እውነቱ ይሄ ነው ግን የፖለቲካችንን እንድምታ አዩት ያለንበትን ቁመና
ከየት ወዴት ነው የመለሱት? ኢትዮጵያ የምትባል ሀገር ተገነባች ኖረች። ወደ ኋልዮሽ ሮጡና በነሚኒሊክ ዘመን የተፈጠሩ ጡስቆራጭ ብለው አማራውን ከኦሮሞ ብሔር ጋር ተጋብቶ ተዋልዶ እኔ እናቴ የኦሮሞ ብሔር ናት፣ አባቴ አማራ ተወልጄ አድጌያለሁ። ኢልባቡር ነው የተወለድኩት። ባሌ ጎባ ኖር ያለው ጎንደር ክልል ኖር ያለው የኖርኩበት ብዙ ኢትዮጵያ። እኔ እንዴትም ብትገለብጠኝ የትኛውም የፖለቲካ ድርጅት ቢመጣ ኢትዮጵያዊነት ለኔ ትርጉም አለው። ለምን? ኢትዮጵያዊነት እንጀራ አይደለም ማንነት ነው ለኔ። እዚህ ጋር ግን ፖለቲካው ጋር ግን ሲያመጡት ምንድነው ያደረጉት? ይሄንን የዘር ፖለቲካ ካስቀመጡ በኋላ ኢትዮጵያን የመነጣጠል ስራ ነው። ኢትዮጵያ አንድ የምትሆነው ለነሱ ለዚህ ህዋት መጀመሪያ ህልማቸውም ትግራይን ማስገንጠል ነበረ። ግን የኢትዮጵያን ማስክ ለብሰው የገቡት የነዛን ኃይል አጀንዳ አስፈጸምክ ድረስ ነው። ካልሆነ ግን ኢትዮጵያ የምትበተንበት የፖለቲካ አካሄድ ነው። አሁን ያለነው እዛ ደረጃ ላይ ነው። ሁሉንም የመከፋፈል የዘር ፖለቲካ በወጣቶች ሊግ ህዋት ቲፒኤልኤፍ ትግራይ አማራ በአዴን ብሎ ኦህዴድ እንደዚህ ተደራጅተው እንዲሰሩ ነው የተደረገው። ስለዚህ በሚያደርጉት እያንዳንዱ ስራ ላይም ያንን ማዕከል አድርገው ስኮፓቸው ከኢትዮጵያዊነት ይልቅ ክልል ሆኗል ማለት ነው።
ምናልባት ካለን ጊዜ አንጻር አጠር ለማድረግ እነዚህ አደረጃጀቶች ማህበረሰብ ውስጥ ምን አይነት ኢፌክትን ፈጥረው አልፈዋል? ምናልባት ማሁን ባለው ሁኔታ ላይ ምን አይነት ተጽዕኖ ፈጣሪ ሆነዋል ብለሽ ታምኛለሽ?
በኢትዮጵያ አሁን ባለው ፖለቲካ ውስጥ ስሰራን በነበረው ውስጥ ይሄንን የሚቃወሙ ኢህአዴግ ህወሓት መራሽ መንግስት ውስጥ የሚሰሩ ሆነው ይሄንን የሚቃወሙ ኃይሎች አሉ። ግምገማ አለ። እነዚህ ኃይሎች በሌላኛው ኃይል እየተመቱ ስለመሄዱ ትግሉም የማይመች ስለሆነ ውስጥ ሆነው የሚታገሉ ግን አሉ። አሁን ህወሓት መራሽ መንግስት ያሉት አባላት በሙሉ የሱን አይዲዮሎጂ ይደግፋሉ ግን ማለት አይደለም። ፖለቲካው ስራ መታገኘው ቀበሌ አሁን ቀበሌ ያለው ስልጣን ምንድነው የሚለው ህዝቡ ቢያቅ ደስ ይለኛል። በተለይ እዚህ ውጪ የሚኖረው ኢትዮጵያዊ ህክምና ጀምሮ የትምህርት እድል ጀምሮ እያንዳንዱ ነገር የሚወሰነው ቀበሌ ላይ ነው። ስለዚህ ኑሮ የሚወሰነው ቀበሌ ላይ ባለ መንግስት ላይ ባለ ድጋፍና ተቃውሞ ነው። ስለዚህ ያንን ላለማጣት እንጀራ ስለሆነ ወደድክም ጠላም ወደዚህ ሲስተም ያስገባሃል። አሁን ስንት ሚሊዮን አባል አለን የሚባለው ግን በእርግጥ አምኖበት ደግፎት ነው ወይ ስትል አይደለም ነው። ስለዚህ ተጽዕኖ ፈጥሯል። አሁን የምናየው በሶሻል ሚዲያ ገጹ ላይ ዛሬ የሚነሱ ጥያቄዎችን ምናምን የምናየው ምንድነው? የዘር ፖለቲካ የፈጠረው ተጽዕኖ አለ። አይ ምንም ደህና ነን ልንል አንችልም። በጣም ተጽዕኖ አለ። ግን ደግሞ ያንን የሚቃወምም ትውልድ አለ። ህዝቡ አሁን እየጠየቀ አትነጣጥሉን፣ አትገነጣጥሉን፣ አትከፈፈፍሉን አይደለ? አማራ ላይ የፈሰሰው የወንድሜ ደም የኔ ደም ነው የሚለው ሁሉም እርስ በርስ የመናበብ ነገር አለ የኢትዮጵያ ህዝብ ውስጥ። ግን ደግሞ ፖለቲካው የፈጠረው አመለካከት አለ፣ አወዘጋገብ አለ። በዚህ አጋጣሚ እኔ ሁሉም ኢትዮጵያዊ ባስብ ደስ የሚለኝ ዓለም እየሄደበት ያለው ነገር እኛ እየኖርንበት የውጭ ዓለም እየኖረበት ያለ የገነቡት ሀገርን ነው። ስለዚህ ኢትዮጵያን መገንባት ለማን ነው የሚጠቅመው ነው። የፖለቲካ ኃይል የፈለገውን ሊል ይችላል። ህዝብ ግን አቅም ሊኖረው ይገባል። አትነጣጥሉን አትገነጣጥሉን የሚጠቅመው ለትውልዳችን ነው፣ ለቀጣይቷ ኢትዮጵያ ነው። ወደ ኋልዮሽ እየመለሰ በተለያየ ስንክሳር እያነሳ የሚያጋጨውን ያ ታሪክ ነው። ያ ታሪክ ፍርድ የሚያስፈልገው ከሆነ ወደ ፍርድ ይመጣል። ኢትዮጵያዊነት ግን አንድ ሀገር ግን መሆን አሁን እየሄድንበት ላለው ለወቅታዊ ሁኔታው በጣም ጠቃሚ ነው። ማንነትም ስለሚሆን ያንን ነገር ማዕከል አድርጎ ኢትዮጵያን ለማዳን ሁሉም ሊረባረብ ይገባል። አመለካከቶች ሲነሱ ከመጠላላት ይልቅ እውነታውን ማየት፣ አንድ ቤተሰብ ቢበተን ነው አንድ ላይ መሆን ቢሆን ነው የሚጠቅመው። ኢትዮጵያዊነት ኦሮሞ፣ አማራ፣ ትግራይ፣ ሌሎችም ብዙ ብሔሮች ውበቶቻችን። ኢትዮጵያ ፒኮክ ናት፣ ባለ ብዙ ከለር፣ ባለ ብዙ ቋንቋ። ያ ግን መሰረት ተደርጎ እርስ በርስ ለመፈራሪያና ለመደባደቢያ የሚያደርግ ፖለቲካ ሲመጣ ነው ማለት አለብንና ተጽዕኖ ፈጥሯል።
ጥሩ አባባል ብለሻል። ቤተሰብ ቢፈርስ ነው ወይስ አንድ ቢሆን ነው ጥሩ የሚሆነው ያልሽው በጣም ጥሩ አባባል ነው። አንድ ቤተሰብ ውስጥ እንደሚገባኝ ሴት አለ፣ ወንድ አለ፣ ትልቅ አለ፣ ትንሽ አለ። ሴቶች ለብቻቸው ይውጡ ወንዶች ለብቻቸው ይውጡ ቢባል ቤተሰቡም ሊፈርስ ነው ማለት ነው። አማራው ለብቻው፣ ኦሮሞ ለብቻው፣ ኮንሶ ለብቻው ቢባል ኢትዮጵያም ልትፈርስ ነውና ጥሩ እንትና ያቀረብሽው ቤተሰብ አንድ ላይ ቢሆን ነው ቢፈርስ ነው ጥሩ ለቤተሰቡ አንድ ላይ ቢሆን ነው። ያገራችንም እንደዛው ነው እንደ ቤተሰብ የሚያት የተለያዩ ዜጋዎች ማነው ብሔሮች አሉባት የተለያዩ ቋንቋዎች የሚነገሩባት ፒኮክ ያልሽ
የተለያየ የፖለቲካ ፓርቲዎችም ይህንን ማዕከል ቢያደርጉ አሁን ህብረተሰቡን ፖለቲከኞች የሚናገሩት ነገር ህብረተሰቡን ፊውል የማጣጣጠል ኃይል አለውና ታሪክ አጋጣሚ ሰጥቶ መድረኮች ስንናገር በተቻለ አቅም ልዩነቶቻችን መከባበር አለብን። ልዩነት ሊኖር ይችላል ትክክል ነው። ሰው እኔ ከወንድሜ ጋር አንድ አይደለም ልዩነት አለን። ከአህቴ ከእናቴ ጋር አስተሳሰብ
የእናቴ እንኳን ዥንጉርጉር ነው ይባላል።
ትክክል ማስተር ትክክል ነው። ግን ምንድነው ዋናው ወደ አንድ ሀገር ለመገንባትና አንድ ነገር አንድ አላማ ለማስፈጸም ወደ አንድ ሊያመጣን የሚችል ሐሳቦች ላይ ማተኮር ሚዲያዎችም ይሄንን መስራት ሁላችንም ኃላፊነት አለብን። ሀገር በግዴታ አትገነባ በውዴታ ነው።
ትክክል አንዱ ሌላውን ሳይጨቁን ማንንም ማንንም ሳይጨቁን በኩልነት በፍቅር በወንድማማችነት በታማችነት የሚኖሩባት አንድ አያት ቅድማያቶቻችን ደማቸውን አጥንታቸውን ከስክሰው ያቆዩት ሀገራችንን እኛ ትገነጣጥል የምንልበት ምክንያት የለም ነው የምትይው?
አዎ። ስለዚህ ይሄ ዘር ፖለቲካ ዘር ማከላ አድርጎ የሚንቀሳቀሰው ፖለቲካ ግን ይሄንን አስተሳሰብ ከመፍጠር ይልቅ ከተመቸህ ትኖራለህ ካልተመቸህ ግን ይሄንን ይዘህ መሄድ ትችላለህ የሚል ከአንድነት ይልቅ የመከፋፈል ስሜት ያለው ይሄ ግን ለማንም አይበጅም።
በሌላ በኩል ግን ምንድነው እያንዳንዱ ተጨቆነን የሚሉ ተጎርተናል የሚሉ ብሔሮች መፍታቸውን ለማስከበር መደራጀታቸውን ኢትዮጵያ ድምጽ ሬዲዮ እንትን አይልም።
ማንኛውም ኢትዮጵያዊ
መደራጀት መብቱ ነው። ከዛ አልፎ ግን መገንጠል አለብን የሚለውን ለምን ነው ቤተሰብ የሚገነጣጠለው? እህትና ወንድም አንዷ ሴት እህት ሴት ወንድም ወንድ ስለሆነ ወንድ ስለሆነ ለምን
ነው
የሚለያዩ?
አማራጭ የለም ወይ ነው ወደ አንድ ማምጣት። አሁን ምንድነው ዓለም ተደጋግሚያለሁ ይሄን ቃል ግን እኔ ወቅታዊ ሁኔታው ነው እንዴ? ዓለም እኮ ልዩነታቸውን እየተው ወደ አንድ ለማምጣት ነው እየሞከሩ ያሉት። ይሄ ግሎባላይዜሽን የፈጠረው ነገር ይያለ አንዲት ትንሽ ያገር የሆነች ኢትዮጵያ ከዓለም አንጻር ስናያት እንዴት ነው መስማማት አቅቶት ወደዛስ የሚያመረው? ግን የዘር ፖለቲካው የፈጠረው ተጽኖ ይሄን ሶሻል ሚዲያም ላይ እንደነዚህ አስተሳሰብ የሚያራምዱ ሰዎች ስናይ እነሱ ላይ ከመፍረድ ከመቆጣት ይልቅ ይሄ አስተሳሰብ የፈጠረባቸው መሆኑን ተረተን ግን የሚያዩበትን መንገድ የተሻለ እይታቸው ስለጠበበ ነው። አሁን ለምሳሌ እኔ አማራ ይልኩ እሪ መልኩ ሆነ በቃ ዓለሜ እቺ ናት ማለት ነው። ስለዚህ እንዳድግ ይርዳል ሌላው ሰው አንዱም እንዲሁ ከጠበበ
ተቻችሎ መዋያየት
አስተሳሰብን የማስፋት ስራ
የሰባዊ ሰባዊነትን የሚነካ አጸያፊ ቃል ስድብ ሳይለዋወጡ ልዩነትን ተከባብሮ መስማማቱ ያዋጣል እንላለን። እንግዲህ አድማጮቻችን ይሄ ውይይት ባንዲ ባጭር ጊዜ ውስጥ የሚያልቅ አይደለም። ኢትዮጵያኖች በጣም እጅግ በጣም ነው እናመሰግንሽ። ተስፋ እናረጋው ግን በዛሬው ፕሮግራማችን በየጊዜው መቆራረጥ ሳትሰለቺ ካንቺ ብዙ ምንማረውና ምንሰማውት ምንፈልገው ስላለ በተለይ ከከኖርሽበት አካባቢ ያለው ሁኔታ ከኢትዮጵያ የፖለቲካ ሁኔታ አካባቢ በተደጋጋሚ ብንጋብዝሽ ፍቃደኛ ነው። ተስፋ እናደርጋለን ሰፋ ያለ ጊዜ እንሰጥሻለን።
ችግር የለውም መጣለሁ። እኔ በዚህ አጋጣሚ ግን ሁሉም ብሔርን ሳይሆን ፖለቲካ ምርጫ ነው። እኔ ምንም ልሁን ምን የተሻለ ካለ ለመላው ኢትዮጵያ የሚጠቅመውን ነገር ማየት ለኢትዮጵያን ህዝብ አስፈላጊ ነው።
እንግዲህ ያው ይሄንን አደረጃጀት ተከትሎ ፖለቲካል ፓርቲዎች ላይ ተፈጠሩ ተጽኖ በሌላ ፕሮግራም ተመልሰን እንጠብቃለን። የነበረን ቆይታ በጣም ነው እናመሰግናለን።
እስከ ሳምንት መልካም ሳምንት እንላችኋለን። ስቱዲዮ ውስጥ የምንገኘው በሙሉ ጤና ይስጥልኝ።